ይህ በስቱቀል ከተማ የሚገኘው የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቱቀል ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
በልጅነቴ ማስተውሰው ሰፈራችን ውስጥ ሰውን አላስቆም አላስቀምጥ ያለ መከራ ያሳየ ነበር አንድ ጥጋበኛ ጎረምሳ ነበር። ታዲያ ይሄ ጎረምሳ ሴቶችን በኃይል በማስገደድ በመድፈር ወንዶች ልጆችን ደግሞ በኪሳቸው ያለችውን ሳንቲም ያስገደደ በመቀማት ሰፈር ውስጥ የሚፈራና በጣም የሚጠላ ሰው ነበር። ታዲያ እድሜ ልክ ተፈርቶ አይኖርምና አንድ ቀን የሰፈራችን ልጆች ጩጬው ሁሉ ሳይቀር ይማከርና ኳስ የምንጫወትበት ደጃች ገዝ የሚባል ሜዳ እንዲመጣ ያደርጉታል። እሱም የሰፈሩ ወጣት አላማ ስላልገባው እንደተለመደው በጉልበቱ ሊዘርፍና ሊቀማ መምጣት። ታዲያ ያ ጥላቻ ቁጭት እልክ ምሬት ያቃጠለው የሰፈር ወጣትና ጩጬ ሁሉ ተሰብስቦ ይገዙ ሜዳ ላይ ይሄን ጥጋበኛ ጎረምሳ እንዳይሞት እንዳይሽር አድርጎ ይከተከተዋል። ታዲያ እንክክክ አድርጎ ሰባብረውት መደብደባቸውን አላቆሙም። የፈሪዱላ አያድርስ አይደል እንደገና ተቀጥቅጦ እንደዛ ተቀጥቅጦ ተጋድሞ እያዩ ድብደባቸውን ሊያቆሙ አልፈለጉም። ያህየዋ ቢጤ መሆኑ ነው። አህየዋ የእድሜ ልክ ጠላቷን ጅብን እንደምንም ብላ በጥርሷ አንጀቱን ይዛ ጅቡ ከሞተም በኋላ 3 ቀን ሙሉ አለቅም ብላ እንደያዘችው ማለት ነው። ታዲያ ያን ጠብደል ጎረምሳ እንደ ማርያም ጠላት አጋድሞ የሰፈሩ ልጆች ሲወግሩት የሰፈር ሰው ድንገት ደርሶ በስንት መከራ በስንት ልመና ህይወቱን ያተርፍለታል። ያ እንደ ሰይጣን ይጠላና ይፈራ የነበረ ጠብደል ጎረምሳ ከዚያች ቀን በኋላ ሀፍረቱን ተከናንቦ እቤቱ ተደብቆ መቀመጥ ሆነ ስራው። ሰፈር ውስጥ በሚፈጽማቸው ቆሻሻ ስራዎቹ ያፍርበት የነበረውን ታናሽ ወንድሙን ማታ ማታ እንዴት ነው ሰፈር ስለኔ ምን ይላል ብሎ ሲጠይቀው ወንድሙ ደግሞ እንዳይናደድ እንዳይቆጣው እየፈራ አረ አገሩ በሙሉ ተሸብሯል ከዛሬ ነገ አገግሞ መጥቶ ልጆቻችንን ይጨርሳቸዋል እያለ ወላድ ሁሉ በመንቀጥቀጥ ላይ ይገኛል። ሁሉም ተጨንቋል እያለ ያጥናናዋል። ሰፈሩ ተጨንቋል ይለዋል። እሱም ከእንግዲህ ምንም ማድረግ እንደማይችልና የሰፈሩ ወጣቶችና ጩጮች ጭምር በጋራ ከሆኑ ድምጥ ማጥሩን እንደሚያጠፉ ስለተረዳ ትንሽ ወንድሙ ማታ ማታ ሲጠይቀው የሚነግረውን ለመጽናኛ የሚነግረውን የሐሰት ዜና እየኮመኮመ ከቤቱ ሳይወጣ ተደብቆ መኖሩን ቀጠለበት። ከጥቂት ወራት በኋላ ግን አገር ጥሎ ወደ ሰቲት ሆመራ ሄደ የሚባል ወሬ ሰማን። ይሄው ነው እንግዲህ የጉልበተኞች የመጨረሻቸው። ህዝብ በጋራ ሆኖ እስከሚነሳባቸው ድረስ ነው። አንድ ጊዜ ጨክኖ ህዝብ ከተነሳባቸው ምንም መግቢያና ማምለጫ ቀዳዳ እንደሌላቸው ያውቃሉ። ወያኔዎች በአሁኑ ጊዜ ሌት ተቀን ሰልፍ በመውጣት ላይ መሆናቸውን እነሱ ምነግሩናል። አንዳንድ ኢትዮጵያ ውስጥ በመካሄድ ላይ ያለውን አብይና ጓዶቹ የሚመሩትን ትግል እንደግፋለን የሚሉም ራሳቸው ግራ ገብቷቸው እኛንም ግራ ማጋባት የሚጥሩ የሶሻል ሚዲያ አክቲቪስቶች ነን ባዮችም ዛሬ ወያኔን አደረገ ዛሬ ይህን ሰልፍ ወጣ ነገ እንዲህ አደርጋል ከነጎዲያ እንዲህ አደርጋል ይያሉ የወያኔን ፕሮፓጋንዳ አውቆም ይሁን ሳይያውቁ እየነዙላቸው ነው። ለኢትዮጵያ ድምጽ ሬዲዮ በፍጹም ሊገባው ያልቻለው ጉዳይ ቢኖር እስከዛሬ ወያኔ ያደረሰውን በደል እንቃወማለን የሚሉ ኢትዮጵያ ውስጥ የተጀመረውን የሰላማዊ ትግል እንዲቀጥል እንፈልጋለን የሚሉ የሶሻል ሚዲያ አክቲቪስት ነን ባዮች ቀንና ማታ እየተከታተሉ የወያኔን ሰላማዊ ሰልፍ የወያኔን ዲስኩር የወያኔን ጭፈራ የወያኔን ፉከራ የወያኔን ሰላማዊ ሰልፍ መጥራትና የትግራይን ህዝብ ሰልፍ ማስወጣቱን የሚለፉበት ምክንያት ነው። ወያኔ የትግራይን ህዝብ ሰላማዊ ሰልፍ የሚያስወጣው እኮ ሰልፉን በማድረጉ በቀጥታ ውጤት አገኝበታል ብሎ ሳይሆን ሌላው ህዝብ የትግራይ ህዝብ ሰልፍ ወጣብን ብሎ እንዲሸበርና የጀመረውን የኩልነትና የአንድነት ትግል እንዲያቋርጥ ነው። ታዲያ የነዚህ አክቲቪስት ነን ባዮች ለወያኔ ፕሮፓጋንዳ መስራት ምን ይባላል? ሌላውን የኢትዮጵያ ህዝብ እንዲሸበር ለማድረግ ነው ወይስ በእውነት ወያኔን በየቀኑ እየተከታተልን የትግራይን ህዝብ ሰልፍ አስወጥቶ ለውጡን የሚቃወም መሆኑን ለህዝብ ስላሳወቅንበት ተቃውሞውን አቁሞ ለውጡን ይደግፋል ብለው ስለሚያምኑ ይሆን? ወያኔ የትግራይን ህዝብ በግድም ይሁን በውድ ሰልፍ የሚያስወጣው እዩኝ ተመልከቱኝ እኔ የህዝብ ድጋፍ አለኝ እኔ የምለውንና የምፈልገውን ካላደረጋችሁ እናንተ የምትፈልጉትን ሰላም ከመንሳት አልፌ የምትጠሉትን ረብሻና በጥብጥ በኢትዮጵያ ውስጥ እንዲኖር አደርጋለሁ ለዚህም የሚያስችለኝ የትግራይ ህዝብ ሙሉ ድጋፍ አለኝ ብሎ ለማሳመን ነው። በዚህም የተነሳ የኢትዮጵያ ህዝብ ደንግጦና ተረብሾ የጀመረውን ትግልና የድል ጎዳና እንዲያቋርጥና ለወያኔ እጁን እንዲሰጥ ለማድረግ ነው። ታዲያ ይህንን የወያኔን ማስፈራሪያና በኢትዮጵያኖች ላይ ሽብር ለመፍጠር የሚያደርገውን ፕሮፓጋንዳ የሶሻል ሚዲያ እየተቀባበለ ሲያራግበውና ወያኔ ሚሊዮን ዶላር ከፍሎ የማያገኘውን የሽብር ፕሮፓጋንዳ ሲነዙለት ስንመለከት ግርም ይለናል። ወያኔ የፈለገውን ቢያደርግ ከእንግዲህ በኋላ ተመልሶ ስልጣን ላይ እንደማይቀመጥ ጠንቅቆ ያውቀዋል። ያለውና የቀረው ኃይልና ጉልበት ህዝቡን በየቀኑ ሰልፍ ያስወጣና የጦርነት አታሞ እየደበደበ በአካባቢው ሽብር መፍጠር ነው። ታዲያ ይህንን የወያኔ ሽብር እየተቀባበሉ ማራገቡ ማንን ለመጥቀም ይሆን? በተለይ የለውጡ ደጋፊ ነን ባዮች ይህንን የወያኔን የሽብር ስራ ቀንና ማታ የውይይት አርዕስት ሲያደርጉት ማየቱ አሁንም በሰላም ፈላጊውና በለውጥ ፈላጊው አካባቢ የሚሰራው ስራ የራስን አጀንዳ አውጥቶ ለለውጡ የሚጠቅሙ ስራዎችን ለመስራት ከመወያየት ይልቅ የወያኔን አጀንዳ እየተከታተሉ በስራ ላይ ማስፈጸም ላይ ያተኮረ ይመስላል። ስንትና ስንት ለውጡንና ዶክተር አብይ ኢትዮጵያን ከድህነት ከድንቁርና ለማውጣት የሚያደርጉትን ትግል ለማገዝ መወያየትና መሰራት ያለባቸው ጉዳዮች እና ስራዎች ይያሉ ጊዜያችንን የምናጠፋ ወያኔ ይህን አደረገ ወያኔ ይህን ፈጠረ ላይ ከሆነ የምንጠቅመው ወያኔን እንጂ ለውጡን እንዳልሆነ ልንገነዘበው ይገባል። ወያኔም የሚፈልገው እኛ እነሱ በሚያወሩትና በሚያሰሩት ወይም በሚሰሩት ስራ ላይ አተኩረን የራሳችንን የለውጥ ድርሻ ሳንሰራ እንድንቀር ነው። የለውጡ ኃይል በተለይም በውጭ የሚገኘው ኢትዮጵያዊ ከ27 ዓመት በላይ በሀገሩ ጉዳይ ላይ ባይተዋር ሆኖ የኖረውን ያህል አሁን እድል ተከፍቶለት አገሩንና ወገኑን በገንዘብ በእውቀት በዲፕሎማሲ እና በተለያዩ መንገዶች የመርጃ ጊዜው ነው። ለመጥቀስ ያህል በቅርቡ ዶክተር አብይ የጠየቁትን በቀን 1 ዶላር ወይም 10 የስዊድን ክራውን በመስጠት ዝንተ ዓለም በድህነትና በረሃብ በውሃ ጥማት የሚሰቃየውን ወገናቸውን እርዱና አገራቸውን ታደጉ የተባለውን ስራ ላይ በመዋል ህዝባችንን አገራችንን ከመርዳታችንን በላይ የወያኔን ቅስምም እንክት አድርጎ መስበር ይቻላል። የወያኔ ቅስም የሚሰበረው ወያኔ የትግራይን ህዝብ አሰልፎ ሰላማዊ ሰልፍ አድርጌ አደረገ እያሉ በማውራትና በማስወራት ሳይሆን የኢትዮጵያን ህዝብ ከድህነትና ከድንቁርና ከራብ ከጥማት በማውጣት የሰላም ያንድነት ህይወት እንዲመራ በማድረግ ብቻ ነው። የወያኔ ቅስም የሚሰበረው የኢትዮጵያ ህዝብ ሰላም እኩልነት አንድነትና ብልጽግና ያለበት ኑሮ መኖር ሲጀምር ነው። ለዚህም በውጭ የሚኖረው ኢትዮጵያዊ ትልቅ አስተዋጽኦ ማድረግ ይችላል ማድረግም አለበት የወገኑ ኃላፊነት አለበትና የውዴታ ግዴታውም ነውና። ለዚህም የኢትዮጵያ ድምጽ ሬዲዮ የዚህ ሬዲዮ አድማጮች የሆኑ ወገኖቹን በሙሉ በቀን 1 ዶላር ወይም 10 ክራውን ወይም 1 ዩሮ በመርዳት አገራችሁንና ህዝባችሁን እንድትታደጉ በታላቅ ትህትናና በታላቅ አክብሮት ይጠይቃችኋል። ይህንንም የርዳታ አሰጣጥ ለማፋጠንና ኢትዮጵያዊ በሙሉ ተሳታፊ እንዲሆን ተጠሪነታቸው በቀጥታ አሜሪካ ላለው የቦርድ ኮሚቴ ሆኖ ነገር ግን በየአገሩና በየአገሩ ቻፕተሮ የተቋቋመው በቀጥታ በየአገሩ ያሉ ኢትዮጵያውያንና ትውልደ ኢትዮጵያውያን ይህን ጉዳይ በቅርብ እንዲከታተሉት የሚያስችል ያስራር ዘዴ እንዲፈጠር ከዋናው የቦርድ አመራሮች ጋር የኢትዮጵያ ድምጽ ሬዲዮ ውይይት ለማድረግ ከተቻለ በስራ ላይ እንዲውል ለማድረግ ጥረት ያደርጋል። ይህንንም ያሰብንበት ምክንያት በየአገሩ ኢትዮጵያዊ ሁሉ መርጦና ተዋይቶ የሚያስቀምጣቸው ተወካዮች በየጊዜው ሪፖርት ለሚያቀርቡና የገንዘቡ ሁኔታ ምን ያህል እንደደረሰ ሪፖርት ለመረጣቸው የሀገሩ ህዝብ ስለሚያቀርቡ እምነት ከማሳደሩም በላይ የመልካምና የቀና ውድድር በየሀገሮቹ መካከል ይፈጠራል ብለን ስለምናምን ነው። እነዚህ የሀገራቱ ተመራጮች ተጠያቂነታቸው ለመረጣቸው ህዝብና በበላይነት አህጉራቱን ለሚመሩት የቦርድ አባሎች ማለትም አሜሪካ ላለው ይሆናል። እነዚህ የአህጉራቱ የቦርድ አባሎች ተጠያቂነታቸው አሜሪካ ለሚገኘው ለዋናው የቦርድ አባል ስብስብ ይሆናል። በዚህ አይነት አሰራር ምናልባት የገንዘብ አሰባሰቡን ለማፋጠንና ወደ ታች በማውረድ ህዝቡ በቅርብ የሚከታተለው አሰራር ማድረግ የሚቻል እምነት አለን እንላለን።
Sha-la-la-la-la-la.
ድጋሚ ጤና ስትልን ይያልን አድማጮቻችንን እንግዲህ ዛሬ በመረዋ ኳየር የጀመረው ፕሮግራማችን የተለያዩ አርስቶችን ይዳስሳል። በዛሬው ለት ባለፈው ሳምንት በ ዜና ማለት እንደው ሰበር ዜና ልናቀርባቸው የነበሩት አንደሽ አስተርበሪ የሚሉንን ለመስማት ዛሬ ወደ 4 ሰዓት ተኩል ገደማ እናስገባቸዋለን። እንደተለመደው የዜና 5 ሰዓት ላይ ይቀርባል። ብሩክ በረከትም ጨዋታዎቹን የውድ ጨዋታው ልኮልናል። ሶንም ከጥቂት ደቂቃዎች በኋላ እናሰማቸዋለን። በዛሬው ለት ከዜና በኋላ ደግሞ የኢትዮጵያ ኤምባሲ የዳያስፖራ ኃላፊ የሆኑትን አቶ ለመሳን እናቀርባለን። ስለ ዳያስፖራው ጉዳይ ከሳቸው ጋር ውይይት እናደርጋለን። እንግዲህ አድማጮቻችን ጥያቄ ካላችሁ፣ አስተያየት ካላችሁ ወይም ደግሞ መልእክት ካላችሁ በስልክ ቁጥራችን 0819100000 ደውሉልን። ደግሞ አለው 0819100000 ደውሉልን። ፕሮግራማችንን እስከመጨረሻው ድረስ ከኛ ጋር ሆናችሁ እንደምትከታተሉ ባለሙሉ ተስፋ ነን። መልካም ቆይታ ይሁንላችሁ ይያለን። ፕሮግራማችንን እንቀጥላለን።
ሰላም ጤና ይስጥልን የተከበራችሁ የኢትዮጵያ ድምጽ አድማጮች፣ ዛሬ በፕሮግራማችን 567 ከተሰኘው መጽሐፍ ፍራሽ አዳሽ የተሰኘውን ዘላችሁን ቀርባለን። እንደተለመደው ከፕሮግራሞቻችን ጋር አብራችሁን ቆዩ። እነሆ ፍራሽ አዳሽ። ፍራሽ አዳሽ። አቶ ወንዳፍራሽ እኚህ ፍራሽ አዳሽ የዋዛ ሰው እንደመስሏችሁ። ሰለሞን ራሱ ከጥበቡ ቆንጥሮ የሰጣቸው ሰው ናቸው። አሁን ይሄ ልጃቸው አዝብጤ ከነስሙ አዝብጤ በአምስት አመቱ ያንድ ሙሉ ሰራተኛ ስራ ሲሰራላችሁ ይውላል። የኔታ ትምህርት የለም ያሉት ለታ እንግዲህ በፍራሽ ስራና እደሳ የሚኖር እንደሚያውቁ ሁሉ ትራሱን ጥጥ ሞልተው ጠቅጥቀው ከሰፉት በኋላ ሲያዩት ጠማማ ኳስ እንጂ ትራስ አይመስል። በስንትና ስንት ትግል በስንትና ስንት ቡጢ ጥፊና ልዩ ልዩ ክርን መሳይ ውሸማ ነው ልክ የሚገባው ትራስ የሚሆነው። ታዲያ ዝብጤን መንገድ እየጠበቀ የሚመታው ተለቅ ያለ ልጅ አለ መኮንን የሚሉት አቶ ወንዳ ፍራሽ ይህንን ያውቃሉ። ስለዚህ ትራስ ጠማማ ኳስ በሚመስልበት ሰዓት አዝብጤን ይጠሩትና እንደሚከተለው የወንድ ልጅ ወግ ያስተምሩታል። በጥበባቸው ቀኝ እጁን ለቀም አድርገው ይዙና አንተ ማነህ ይሉታል በሚያስፈራ ድምፅ። እኔ አዝብጤ ላቸዋል ሳይፈራ እጁን እየጨበጠ ግን ለማምለጥ ሳይቃጣ አዝብጤማ ሲሉት እንደ ነጎድጓድ ጩኸት አዝብጤ ወንዳ ፍራሽ ብሎ ያመልጣቸውና ቡጢ እንደጨበጠ በነብር መሳያ አይን ይመለከታቸዋል። ወንዳ ፍራሽ ፍራሽ አዳሽ እንዴታ ያ ጀግና ያሰርቶ የሚበላው አሁና አሁነት አዝብጤ ወንዳ ፍራሽ ፍራሽ አዳሽ ወንክ ይሉታል ትራሱን እያሳዩት። ይኸውና አመፀኛው መኮንን ትንንሽ ልጆችን እየበደበ ያስለቅሳል። መጫወቻቸውን ይነጥቃል። እንሳ ደብድበው ቅጣው ይህንን አመፀኛ። የት የት እንደሚመታ ታውቅ የለ? አውቃለሁ። በል እንግዲህ ስራውን አሳየው። አንተ ልጆች ለምን ትመታለህ? ይለዋል ትራሱን። ትራሱ ደግሞ ዝም። ይኸውልህ እንግዲህ ማን አለብኝ ብሎ በኩራት ዝም ብሎ እኮ ያያል። ልኩን አሳየው። አዝብጤ ሆዬ ዘሎ በጉልበቱ ትራሱ ላይ አርፍና በቡጢ ደበድበዋል። በል ተናገር ይለዋል። ዝም አልክ እንካ ቅመስ እያለ ስንትና ስንት ቡጢና ክርን ሲያወርድበት አቶ ወንዳ ፍራሽ ሌላ ትራስ መሙላት መጠቅጠቅ ይጀምራሉ። አዝብጤ ትራሱን እያገላበጠ ወዶ እስኪጠላ ድብድብ ካደረገው በኋላ አቶ ወንዳ ፍራሽ በቃው መሰለኝ እንግዲህ ሁለተኛ ደፍሮ አይማታም ሲሉት፣ ሁለተኛ ትማታለህ? ሁለተኛ ሸንኮራይን ትነጥቃለህ? ይለመዳል? ሁለተኛ ፈሪ ብለህ ትሳደባለህ? እያለ ምራቅ ቡጢና ከርን ካወረደበት በኋላ በቃው አይለመደውም። አታይም ያሳበጠው ኩራቱ እንደለቀቀው ይላሉ አባትየው። በቃ በቃ ይበቃዋል። አረ በገላጋይ በሽማግሌ ተውት ባኮን እያሉ በብዙ ልመና ይገላግሉታል። ትራሱን አሁንማ ጠማማ ኳስም አይደለ መኮንንም አይደለ ትራስ ነው። ዳውላ ሊሆን ምንም አልቀረም። አዲሱን ትራስ በቡላ ክር እየሰፉ ያውን የምሰፋው ደግሞ ማን ይመስላል ይሉታል አቶ ወንዳ ፍራሽ።
ማን ነው?
ጅራቅ ነው። ክፉ ኃይለኛ ጅራቅ ስንትና ስንት ልጅ የበላ ይህን ታዲያ ይዞ ውጢ አፈር ማስጋት።
አፈር አስግጠዋለሁ ቶሎ ጨርሰዋለሁ
ታው ይበላሃል።
አረ እሱ ሊበላ ይሄ ደሞ ዘልዬ ሆዱ ላይ ቁጭ አይኑን እሽት በሽንኩርት እሽት ማየት ሲያቅተው በጉጠት ጉጥጥ እውር ሲሆን በሾኬ ጥልፍ ሲወድቅ እርግጥ በጭቃ እግሬ እርግጥ ከዛ በመዶሻ አፍንጫውን በእሳት ጸጉሩን ያ ጸጉር ደሞ ሲቀጥል ይገማል አይደል አባብ?
አሁን ግን ማቃጠል አያስፈልግም። እሳት መጥፎ ነው። አቃጥል የተባለውን ትቶ ያልተባለውን ያቃጥላል። መደብደብ ይሻላል።
ይደበድበዋለሁ። ደግሞ ከፈለገ እንደ ወረቀት ወጫጭቀዋለሁ። ብትስሳ ድንጌ ስወረውረው ነፋስ ደግሞ ወስዶ ጭቃ ውስጥ ጭምር ሰዎች ደግሞ ሲያልፉ በእግራቸው ጭፍልቅ ጭፍልቅልቅ ያደርጉታል። እንደማማ ዝማነሽ ጫጩ ተባባ
ይላሉ አቶ እንዳፍራሽ።
ማማ ዝማነሽ እኔን ቢጨፈልቁኝ እንደ ጫጩቷ ጭጭ ያደርጉኛል።
ምን ነው
እንደዚህ ጫጩት ነው የሚጨፈልቅ ጭጭ ማረግሃሉ? ይችላሉ ሊጨፈልቁ።
ሊጨፈልቁ ቢመጡ ምን ታረጋቸዋል?
አረ ሊጨፈልቁኝ እንደ ጫጩት እኔን እኔ ደግሞ በቢላ እግራቸውን ቁርጥ እጃቸውን ቁርጥ ጣታቸውን ቁርጥ ደግሞ አፍንጫቸውን ግምድ ምላሳቸውን ካፋቸው አውጥቼ ቁርጥ ደግሞ እንጥላቸውን ቁርጥ አባባ።
ወይ አሉ አቶ እንዳፍራሽ ሰፍተው ክር ሁሉ ቋጥረው በጥርሳቸው እየበጠሱ።
የማማ ዘማነሽ እንጥል ይህንን ያክላል?
እኔ እንጃ አላቸው። እኚውል እንደ ጫጩት ጨፍልቃቸው። አዝብጤ እንዳፍራሽ የማማ ዘማነሽን እያገላበጠ በቡጢ በክርን ሲደበድብ አቶ እንዳፍራሽ ፍራሽ ስራቸው ተመለሱ። እችን ጥያቄ እየመረመሩ እቺ አሁን የምሰፋት ፍራሽ ስንት ነገር ልታይ ልትሸከም ይሆን? አዝብጤ የሚመታትስ ትራስ ስንት ነገር ልትሰማ ይሆን? አቶ እንዳፍራሽ ይህን እያሰላሰሉ አይናቸውን ወደ ሰማይ አቀኑ። አሁን ከሁሉም በላይ ያለ ሰማይ ነው። ከሰማይ በታች ያለው አሮጌ ቆርቆሮ ነው። ከቆርቆሮ በታች ኮርኒስ፣ ከኮርኒስ በታች አልጋ፣ ከአልጋ በላይ ፍራሽ፣ ከፍራሽ በላይ ሹክሹክታ ነው። ከሹክሹክታ ውስጥ ሚስጥር ነው። ሁሉ ሚስጥር ነው አሉ አቶ እንዳፍራሽ በጥበባቸው እየሰፉት ያንን ፍራሽ። ፍራሽ ለመጋደም፣ ፍራሽ ለሹክሹክታ፣ ፍራሽ ለእንቅልፍ፣ ፍራሽ ለህልም። 1967 ዓመተ ምህረት ስብሐት ገብረ እግዚአብሔር እንደጻፈ። የተወደዳችሁ የተከበራችሁ አድማጮቻችን የዛሬው የወር ጨዋታ ፕሮግራማችን ይህን ይመስል ነበር። ከቀሪው የኢትዮጵያ ድምጽ ሬዲዮ ፕሮግራሞች ጋር አብራችሁ እንድትቆዩ የጋበዝን የዛሬው ፕሮግራም በዚሁ እናበቃለን። ጤና ይስጥልን።
ቀን በስዊድን እሁድ ዲሴምበር 16 ከ13 ሰዓት ጀምሮ ኮሜዲያን መስከረም በቀለና ድምጻዊ ማህሌት ደምረ ባሉንዳ ፎልጌቱስ እርሶን ሲያዝናኑት ይውላሉ። በዝግጅታችን ከመዝናናቱ ባሻገር ኢሳት ያለበትን ወቅታዊ ሁኔታ ኢሳት አስተዳደር ቺፍ ኦፕሬቲንግ ኦፊሰሩ ግሩም ይልማ ባንድነት በመታደም ምላሽ ይሰጣል። ሌሎች ከርሶ ጋር የሚያጫውቱን የተለያዩ መዝናኛዎችም የርሶን መምጣት ይጣብቃሉ። የምግባጋ 250 ክራውን። በተጨማሪም ኢሳትን ማጠናከር ከፈለጉ ባለ 500 እና 1000 ትኬቶችም አሉን። እሁድ ዲሴምበር 16 ቀጠሮት ከኛ ጋር ሃሉንዳ ፎልኬትስ ነው። መረጃ ካስፈልጉት በ072 84 33 393 ይደውሉ። ይፈጽሙ።
አድማጮቻችን በመግቢያው ፕሮግራማችን ላይ አቶ ሚስተር አንደሽ አስተርበሪን እንደምናቀርብ ቃል ገብተን ነበር። አሁን ሚስተር አንደሽ ወይንም አንደሽ የኢትዮጵያ ድምጽ ሬዲዮ ረዳትና ደንበኛችን ተባባሪያችን ማለት እንችላለን ከኛ ጋር ናቸው። ሄ አንደሽ።
ሄ አማድ ጉሞሮን
ጉሞሮን ቲላት ሞሪያሜ ሁሞዱ።
Jo, det är bättre nu. Jag fick ett njurstensanfall i veckan. Det gjorde ont.
Fruktansvärt ont, hörde jag.
Ja, fruktansvärt ont kan man säga. Mm. Verkligen, jätteont.
Mm. Mm. Folk brukar säga att en njurstensanfall är hemskt.
Ja, min läkare sa det att hon hade fött två barn och haft njurstensanfall. Men njurstensanfall, det var värre.
Okej.
Okay. Jag tror att hon skojade.
Jag förstår. Men du mår bra i alla fall nu.
Ja, nu är det bra igen. Nu är jag igång och arbetar.
Härligt. Vi skulle förra veckan ha dig i vår breaking news sammanhang när det gäller Nobel fredspriset och Dr. Abiy. Men vi har redan meddelat breaking news, men tanken var att du skulle göra det, för det är du som är ansvarig för det. Men du kan ju berätta i kort vad det handlar om.
Ja, absolut. Under hösten blir det, så har vi egentligen redan sedan Abiy tillträdde så har vi varit en grupp som har tittat lite på vad han har gjort. För att i början han tillträdde så var det väldigt svårt att veta vilken inriktning han skulle ha och vilken väg han skulle välja. Men ganska tidigt visade det sig att han slog in på en väg som är stabilisering, fred och även en demokratisk väg. Alltså det börjar gå mot en demokratisk väg i Etiopien. Vi kan se hur många människor återvänder. Vi kan se hur organisationer får verka fritt igen. Det här är ju han kunde tillträda tack vare de här protesterna som skedde bland människor i Etiopien. Och då tänkte vi att han är väldigt intressant. Så vi har varit en grupp bestående av mig och människor från faktiskt alla regioner i Etiopien. Och då har vi kollat på det han har gjort, och utifrån det så har vi då skrivit ner, dokumenterat och nominerat honom till Nobels fredspris.
Jag ska översätta det här kort. Admato Tachin Balle for Samant Yetekabaru Anders Esterberi Yezih Yenobel Shillematu Fred Peace Shillematun እሳቸው ነበር የሚመሩትና ምክንያቱም ወይ ፓርላማ ባል የዌምንግስ ሚኒስቴር ወይም የዩኒቨርሲቲ የሂማኒዮዴት ፕሮፌሰሮች መሆን አለባቸው እና እሳቸው የተወሰኑ ኢትዮጵያኖችን ከሁሉም አካባቢ ኢትዮጵያን የሚወክሉ ኢትዮጵያኖችን አሰባስበው መጀመሪያ ዶክተር አቢይ ስልጣን እንደያዙ ነገሩን ማሰብ ጀመሩ። ግን ወዲያው ዶክተር አቢይ ስልጣን እንደያዙ ምን አይነት የፖለቲካ ካየ እንደሚሄዱ ማወቅ ስለማይቻል በጥብቅ መከታተል ጀመርን። የሚሰሩት ስራ ለህዝብ ተቃሚ ዴሞክራቲክ ህዝብ የሚያሳትፍ ከድሮ የተለየ መሆኑን በደም ተከታተልን። ካጣራን በኋላ ዶክመንት አደረግን። ስረኞች ፈቱ። ከውጭ ተባረው የነበሩ የኢትዮጵያ ፖለቲካዎችና ድርጅቶች እንዲገቡ አደረጉ። ብዙ ነገሮችን የምንጠብቃቸውን እየሰሩ ስናይ ያንን ዶክመንት አድርገን እኔ በመመራው ኮሚቴ ስም የሰላም የኖቤል የሰላም ሽልማት እንዲወዳደሩ እጩ እንዲሆኑ አቀረብን ይላሉ አንደሽ።
Ja.
Vad är nästa steget?
Nu är den här nomineringen, den är inskickad med en förhållandevis lång motivering också. Okay. Där vi radar upp exempelvis freden mellan Etiopien och Eritrea, medlandet mellan Eritrea och Djibouti, att han åtminstone har spelat en roll, kanske inte stor roll, men ändå en roll i konflikten i Sudan. Och med de här aktionerna så har han ju lyckats bidra till att etablera fredliga förhållanden och stabilitet i Afrikas horn. Och utifrån det så hoppas vi då att man ska kunna fortsätta helt enkelt på demokratin och mänskliga rättigheternas väg. Jag vill också bara lägga till med att på nationell nivå så har jag också frihet fångar, lyft undantagstillståndet, lyft bort den här antiterroristlagen som varit ifrågasatt. Och lyft även tidigare förbud mot den fria pressen. Så yttrandefriheten nu också är etablerad på ett mycket större och bättre sätt i Etiopien idag än vad var tidigare. Nästa steg här nu, det är ju också att folk utanför Etiopien måste också bli uppmärksamma på den progressiva väg som landet nu har slått in på. Och det gäller att alla demokratiska krafter stöttar nu de reformer som sker. Så att det inte blir en backlash, så att det inte blir ett bakslag sen. Så att reformerna rullas tillbaka. Så därför är det nog viktigt att den fria världen helt enkelt står upp nu för de reformerna och säger titta, titta på Etiopien, de har valt den här vägen och det går bra.
በመጀመሪያ ይሄንን እሳቸው ለጩነት ስናቀርብ ምክንያቶቻችን ዘርዝረናል ሰፊ ምክንያት አቀርበናል ነው የሚሉት ለምሳሌ ለመጥቀስ ያክል በኢትዮጵያና በርትራ መካከል ስንት አመት የቆየውን የጦርነት ሁኔታ ማጥፋትና ሰላም ማውረድ በጅቡቲና በኤርትራ መካከል ሰላም እንዲወርድ ማድረግ በመጠኑም ቢሆን ሱዳን ውስጥ ያለውን ኮንፍሊክት እንዲጠፋ ማድረግ በኢንተርናሽናል ደረጃ ይሄ ለምስራቅ አፍሪካ ሰላም መስፈን አንዱ ትልቅ አብይ ጉዳይ መሆኑን ገልጸን አሳውቀና ዶክመንት አቀርበናል በኢትዮጵያ ደረጃ ደግሞ በአገር ውስጥ ደረጃ ደግሞ የነጻ ፕሬሶች እንዲንቀሳቀሱ ማድረጋቸው የፖለቲካ ስረኞችን መፍታታቸው ይጣላ የነበረውን ያስቸኳይ ግዚያዎች እንዲነሳ ማድረጋቸውና ሌሎችንም ጥሩ ለዲሞክራሲ ማደግ መምጣት የሚጠቅሙ ጉዳዮችን ዘርዝረን ዶክመንት አድርገን አቀርበናል ምንድነው የሚከተለው እርምጃ አላልናቸው አንደሽ የመለሱልን ምንድነው ይሄንን ኢትዮጵያ ውስጥ የተጀመረውን የሰላም ያንድነት የዲሞክራሲ እንቅስቃሴ አደጋ እንዳይደርስ በትና እንዳይቀለበስ የሌላው የዓለም ህዝብ ሁሉ እንዲያውቀው ማድረግና ዓለም ይሄንን ነገር ተገንዝቦ ተመልከቱ ኢትዮጵያ እንዲህ አይነት መንገድ መርጣለች እንዲልና እርዳታ እንዲያደርግ ማሳወቅ አለብን ነው የሚለው ቦካን ኢትዮጵያር ቢድራሚየ ሶ አታን ኤቨንቱዌልት ብሊር ኖቬል ፍሬድስ ፕሪስታጋረ
Jag tycker att det vore bra om folk uppmärksammar den processen som är igång i Etiopien och betonar hur viktigt det här är. Alltså vi har en värld just nu där vi ser hur USA går åt mer auktoritärt håll. Vi har ett Ryssland som är redan väldigt auktoritärt. Vi har flera europeiska stater som går åt auktoritärt håll. Vi har Polen, Tjeckien, Ungern och så vidare. Och då tycker jag att det är så unikt. Då är det så fantastiskt att ett land på Afrikas horn, Etiopien, väljer att ta en annan väg. Därför är det också så här viktigt nu, bland alla etiopier, bland alla människor som försvarar demokrati och mänskliga rättigheter. Lyft upp de reformerna. Var högljudda, säg, titta, det går. Det går att utveckla ett land och respektera mänskliga rättigheter. Det går.
Okej. ምንድነው ኢትዮጵያኖች ሊያደርጉ ይሄን ነገር በመርዳት ዶክተር አብይ የኖቤል ሰላም ሽልማት አሸናፊ እንዲያደርጉ እንዲሆኑ ለማድረግ ምን ማድረግ ይችላሉ ኢትዮጵያኖች ላልነው ኢትዮጵያኖች በሰፊው ኢትዮጵያ ውስጥ የሚካሄደውን ለዓለም ማሳወቅ ድምጻቸውን ከፍ አድርገው ተመልከቱ እድገት ዴሞክራሲ ባንድነት መሄድ ይችላል የኢኮኖሚ እድገትና ዴሞክራሲ ባንድነት መሄድ ይችላል በተለይ በአሁኑ ጊዜ በዓለም ትልልቆቹ ሀገሮች አሜሪካ ወደ ፈላጭ ቆራጭነት እየሄደች ነው ራሽያ ቆይቷል ፈራጭ ቆራጭነች ቼኪየን ፖላንድ እና ሌሎችም የአውሮፓ ሀገሮች ወደ እንደዚህ ወደ ፈላጭ ቆራጭነት እየሄዱ ባለበት ጊዜ ተመልከቱ በአፍሪካ ቀንድ የምትገኘው ኢትዮጵያ በመንገዱ የዴሞክራሲ የሰላም የኩልነት መምረጧ ትልቅ ምሳሌ መሆን የሚችል መሆኑን ለዓለም በህብረት ማሳየት አለብን ነው የሚሉት አንደሽ ኦክ ner for vivietta vem vinnaren är för resten vet du vilka som är nominerade förutom Dr. Abiy
man kan nominera fram till det här är alltså Nobelpriset för 2019 vi pratar om alltså inte 2018
ja, precis.
Så att det kommer även finnas då blir det liksom att man kan under ett helt år se de reformerna som Abiy genomför i Etiopien innan han eventuellt tilldelas ett fredspris och det är nog också bra om man har den marginalen att kunna se ett helt år nu har det ju gått 8 månader till. Så att den sista januari är sista dag för att nominera för 2019 Så det här är ingenting med 2018 för de kommer bli presenterade här nu om bara eller de kommer få sina priser här nu om bara några dagar. Så att det har ingenting med 2018 att göra. Och sen så kommer det vara en nomineringsprocedur men de de kommer att inte redovisa slå på det sättet. De har redovisat nog bara vinnaren.
Mm-hmm.
Det är Nobelkommittén själva då som studerar och utser. Men jag vill bara tillägga också, för en del kan säkert tycka att det här är väldigt snabbt att man nominerar Abiria nu. Ja, fast om man då ska exempelvis jämföra med Obama, som också fick fredspriset, så fick Obama exempelvis fredspriset för man trodde att han skulle göra. Abiy har ju trots allt faktiskt genomfört många viktiga reformer för många, många miljoner människor.
Mm.
Så det tycker vi är en absolut legitim skäl att nominera honom redan i det här tidiga skedet. Och också, framförallt vill jag betona, för att stötta den utveckling som sker.
Mm. När får vi veta? Någonstans i november, december 2019, va?
Nej, lite tidigare. Jag tror att det är i slutet på oktober, början på november som man presenterar.
Okej.
Sen så är själva prisceremonin då i Oslo och i Stockholm.
Ja. መቼ ነው የምናቀው ምንድን ነው የሚከተለው ላልናቸው እንግዲህ የዶክተር አብይ የታጩት ለ2019ኙ ለሚከተለው አመት ነው ምክንያቱም አንድ አመቱ ልጊዜ ወደ ኋላ ነው እንትን የሚለው እኛ ቀደም ብለና ሳይተናል የሚሰሩትን የሰሩትን ለምሳሌ አሉ ኦባማ ምንም ሳይሰሩ ብዙ ነገር ሳይሰሩ ነው ያገኙት እኛ ግን አብይን ሚሊዮን ህዝቦችን ህይወት የሚለውጥ ስራ በመጡ ስልጣን ላይ በመጡ ባጭር ጊዜ ውስጥ መስራታቸውን በተጨባጭ አሳይተናል እንግዲህ ውጤቱ ኦክቶበር አካባቢ 2019 ኦክቶበር አካባቢ እናውቃለን ኦክቶበር መጨረሻ አካባቢ ውጤቱ ይታወቃል ኦስሎና ስቶክሆልም ነው የሽልማቱ ስነ ስርዓት የሚካሄደው ኢትዮጵያኖች እንግዲህ እስከዛ ድረስ ያላቸውን ድጋፍና እርዳታ ይሄን በተመለከተ ያገራቸው መሪ የመጀመሪያው የኖቤል ሰላም ሽልማት ተሸላሚ እንዲሆኑ የሚችሉትን ማድረግ ይኖርባቸዋል ብለን እንገምታለን Anders, du har jobbat hårt för Etiopier och Etiopien. Ska du inte någon gång besöka Etiopien?
Jo, det blir i januari blir besök i Etiopien. För att när vi har hela tiden varit seriösa när vi har sagt att vi vill stödja en demokratisk utveckling i Etiopien.
Okay.
Och Etiopien är ett så pass viktigt land också. Mm. Så att vi har faktiskt en delegation som är nog är på väg tillbaka nu, bestående av tjänstemän från bland annat myndighetens
Sida
i Etiopien just nu. Mm. Och sen följer vi upp med en mer politisk och civilsamhälles delegation i januari. Okay. Där vi helt enkelt sträcker ut vår hand till de som vill samarbeta och utveckla sina politiska partier. Bygga upp folkrörelser som ett exempel, och folkbildning som ABF och sådana saker.
Jättebra. Då kanske syns i Etiopien. Jag ska också åka i januari.
Ja, jag hoppas verkligen det. Det vore fantastiskt, tycker jag.
Armatotatchen, Anders, Mynden och Orso, besug sig till Etiopien och Etiopien och ytterligare data stå att vara drgåll. Lämån och Etiopien är med gubbnet alla med låten. አሁን ጃንዋሪ ላይ ጓዛለው ኢትዮጵያ ጋር ያለን ግንኙነት በጣም ወሳኝ ነው ኢትዮጵያ ለኛ አስፈላጊ ኢምፖርታንት ሀገር ነች ብለን ነው ምናምነው አሁን ኦሬዲ የመንግስት ሰራተኞች የፖለቲካ ባልስታኖች ሳይሆን ሰራተኞች የሲዳ መሪ በሚመሩት በነገራችን ላይ የሶሻል ዴሞክራት ፓርቲ የበፊቱ ዋና ጸሐፊው ናቸው አሁን የሲዳ ዳይሬክተር ጀነራል ዳይሬክተር እሳቸው ኢትዮጵያ ሄደው አሁን በመመለስ ላይ ናቸው ሪፖርታቸውን ያቀርቡልናል እኛ ደግሞ ኢትዮጵያ እንሄዳለን በስራቸው ምንደግፋቸው ፓርቲዎች ይኖራሉ እነሱን የነሱን አሰራር እናያለን ምንችለው እንረዳለን በተለይ ደግሞ ከህዝብ ጋር ህዝብ ለህዝብ የሚለውን ለምሳሌ እንደ ABF ስዊድን ያለው ABF አይነት እንደሱ አይነቱን አሰራር ኢትዮጵያ ውስጥ ለማጠናከርና በቀጥታ ከፓርቲዎች ውጪ የህዝቡ መደራጀት ኢምፖርታንት መስሎ ስለሚታይ እሱንም በገንዘብም በአቅምም በትምርትም በውቀትም ለመርዳት ትልቅ ዝግጅት ላይ ነን ነው የሚሉት አንደሽ Lycka till i allt du planerar att återstadkomma i Etiopien, och verkligen hoppas jag att vi träffas där, och jag tror att vi gör det.
Ja, jag tror också det.
Aha.
Jättebra.
Mm. Ha det så bra.
Tack så mycket. Detsamma.
Och krya på dig du.
Ja, men tack.
Hej.
Tack så jättemycket.
Hej.
Hej då.
አድማጮቻችን እንግዲህ አንደሽ አስተርበሪ ጋር ያደረግነውን ውይይት ይሄን ይመስላል። ከፕሮግራማችን ጋር አስከፍሳሚያችን ድረስ አብራችሁን ቆዩ። ለኢትዮጵያ ስደተኞች ማህበር አባላት በሙሉ የውይይትና የሴሚናር ክፍለ ጊዜ የኢትዮጵያ ስደተኞች ማህበር ከሃቲም ኤንድ ሹንግሃምን አድቮካት ቢሮ ጋር በመተባበር ልዩ የሴሚናርና የውይይት ክፍል አዘጋጅቷል። በእለቱም የስደተኞች የአሳይለም ፕሮሰስ ሂደት አሲል ፕሮሰስ ተግዳሮቶች የመፍትሄ ሐሳቦቹ እንዲሁም አጠቃላይ የጥያቄና መልስ ፕሮግራም ተዘጋጅቷል። የእለቱ እንግዶቻችን አድቮካት አኑታ ሹንግሃም ሁለተኛ አድቮካት ናዲያ ናቸው። በመሆኑም በእለቱ ተሳታፊ እንድትሆኑ ሁላችሁ ተጋብዛችኋል። ቀን እሁድ ዲሴምበር 9 ቀን ከ13 ሰዓት እስከ 16 ሰዓት ዛሬ ማለት ነው። ቦታ የኢትዮጵያ ኮሚኒቲ ቮርበሪስ ፕላን 58 ቮርበሪ። ጥብቅ ማሳሰቢያ፣ በእለቱ በሰዓቱ በመገኘት ቦታ እንድትይዙ ያሳሰብን፣ አርፍዶ የሚመጣን ሰው ወደ ውስጥ ለማስገባት የምንቸገር መሆናችንን ከወዲሁ እንገልጻለን። የኢትዮጵያ ስደተኞች ማህበር በስዊድን የሥራ አስፈጻሚ ኮሚቴ። Thank you. የሐዘን መግለጫ ወንድማችን አቶ ሳይፉ ታደሰ በተወለደ በ53 ዓመቱ በድንገተኛ ህመም ምክንያት ከዚህ ዓለም በሞት ተለይቷል። አቶ ሳይፉ ታደሰ የሁለት ልጆች አባት ሲሆን የአቶ ሳይፉ የቀብር ስነ ስርዓት የሚፈጸምበት ቀን ገና ያልተወሰነ ሲሆን ቀኑ ሲወሰን የምናስታውቅ መሆናችንን እየገለጽን የኢትዮጵያ ድምጽ ሬዲዮ ለቤተሰቦቹ ፈጣሪ መጽናናትን እንዲሰጥልን የአቶ ሳይፉንም ነፍስ በጎኑ ያሳርፍልን ዘንድ እንመኛለን።
ለኛ አድማጮቻችን የሐዘን መግለጫው ላይ አቶ ሰይፉ ታደሰ ተብሎ የተነገረው ስተት መሆኑና አቶ ሰይፉ ታፈሰ በሚለው እንዲታረምልን ለመግለጽ እንወዳለን። በዝግጅታችን ይቀጥላል። እንደምን አረፈዳችሁ አድማጮች። ከረፋዶ 11 ሰዓት ሆኗል። ከኢትዮጵያ ድምጽ ሬዲዮ የሳምንቱ አበይት ዜናዎች ቀጥለው ይሰማሉ። ህዝባዊ ወያኔ ሓርነት ትግራይ መራሹ የትግራይ ክልላዊ መንግስት ናት ለሁለተኛ ጊዜ ባካሄደው ከፍተኛ ህዝባዊ ሰልፍ በተለይ በፌደራል መንግስቱ ላይና በዶክተር አብይ ላይ ያለውን ተቃውሞ በግልጽ አሳይቷል። በቀድሞ ማሽ ጠቅላይ ሚኒስትር መለስ ዜናዊ ቲሸርቶችና በህወሓት አርማ ያሸበረቁ ሰልፈኞች በርካታ የተለያዩ መፈክሮችን ሲያሰሙና ሲያስተጋቡ ተስተውለዋል። በትልቁ የተያዘው በገነባት ሀገር የማንከበር ከሆነ የራሳችንን ሀገር ለመፍጠር እንገደዳለን የሚለው መፈክር የብዙዎችን ቀልብ የሳበ ሆኗል። የክልሉ ሊቀመንበር ዶክተር ደብረጽዮን ለተሰበሰበው ህዝብ አሰሙት ንግግር የትግራይ ወጣት ለሁሉም አይነት ሁኔታዎች በከፍተኛ ደረጃ ተዘጋጅቶ እንዲጠብቅ መክረዋል። በማከለም የፌደራል መንግስቱ በህግ ማስከበር ሰበብ የትግራይ ሰዎችን ያሸማቀቀ ነው እንታገላለንም ሲሉ ተሰምተዋል። በተጨማሪም ዶክተር አብይ የኛን ድምጽ እየሰማ አይደለም በመሆኑ ድምጻችን እንዲሰማ የማስገደድ አቅም እንፈጥራለን ብለዋል። በትናንቱ የትግራይ ሰልፍ በርካታ የሱዳን ባንዲራዎች ተውለበለቡ ሲሆን ይህም በቅርቡ ዶክተር ደብረጽዮን ከተምከተኞች ሱዳኖች ይሻሉናል ባሉት መሰረት ለሱዳን ድጋፍ ለማድረግ መሆኑ ተዘግቧል። የባንዲራ እንዳለ ባንዲራ ተያዘላቸው የሱዳኑ መሪ አልበሽር ትናንት ከዶክተር አብይ ጋር ሆነው ጅማ ላይ የተለያዩ ፕሮጀክቶችን መመረቃቸው በተለይ ህወሓት ላይ ፊታቸውን ያዞሩ እንደሆነ ብዙዎች ይስማማሉ። በተያዘ ዜና በትናንትናው ዕለት የብሔራዊ መረጃና ደህንነት አገልግሎት ከፍተኛ አመራሮች የነበሩት አቶ ማአሾ ኪዳኔ ዓለሙና አቶ ሀዱሽ ካሳደስታ በቁጥጥር ስር መዋላቸው ሲዘገብ ከፌደራል ጠቅላይ አቃቤ ህግ በተገኘ መረጃ መሰረት ግለሰቦቹ በከፍተኛ የሰብአዊ መብት ጥሰት ወንጀል ተጠርጥረው በቁጥጥር ስር መዋላቸው ነው የተዘገበው። በተጨማሪም በአሶሳ ከተማ 5 የቀድሞ የወያኔ ደህንነት አባላት በመቀሌው ሰልፍ ለት ምሽቱን በፌደራል ፖሊስ ቁጥጥር ስር ውለዋል። በቤንሻንጉል ጉሙዝ ክልል በርካታ ግጭቶችን በማደራጀትና በማስተባበር በሰው ህይወትና በአካል በተጨማሪም በንብረት ላይ ለደረሰው ተከታታይ ዘግናኝ የጭካኔ ድርጊት አፈጻጸም ቁልፍ ሚና የነበራቸው ኃይሎች ናቸው ተብሏል። እነዚህም አንደኛ ኢንጂነር ጌታቸው ገብረጻድቅ በግንባታ ስራ የተሰማራ፣ ሁለተኛ አረጋዊ ገብረጻድቅ የሱቅ ነጋዴ፣ ሶስተኛ ክብሮም ታመነ የሱቅ ነጋዴ፣ አራተኛ ገብረስላሴ ገብረማርያም የሱቅ ነጋዴ፣ አምስተኛ ሙሉብርሃን በርሄ የኤፍኤስአር መኪና ረዳት እንደሆኑም ተዘግቧል። በኢትዮጵያ ህገ ወጥ የገንዘብ አዛዋሪን በቁጥጥር ስር ለማዋል ለሶስት ሰዓት የበረረ አውሮፕላን ተመልሶ እንዲያርፍ ከተደረገ በኋላ ግለሰቧ በቁጥጥር ስር መዋሏን የገቢዎች ሚኒስቴር ማስታወቁ ተዘገበ። የገቢዎች ሚኒስቴር እንደገለጸው ሰሞኑን ባሳለፍነው ሳምንት እኩለ ሌሊት ላይ የኢትዮጵያ አየር መንገድ ሰራተኛ ለመፈተሽ መብቱን ተጠቅሞ ወደ ቻይና ለምትጓዝ ግለሰብ ከፍተኛ መጠን ያለው የተለያዩ የሀገራት ገንዘብ ኖቶችን የፈተሻ መስመሩን አሳልፎ ለማቀበል ይሞክራል። ይሁንና ይህን የተመለከቱት የአየር መንገዱ የፍተሻ ሰራተኞች እና የጉምሩክ ሰራተኞች ወደ ቻይና ለምታቀናው ግለሰብ አሳልፎ ሲያቀብል የነበረውን ሻንጣ በመቀበል ይፈትሻሉ። የአየር መንገዱ የፍተሻና የጉምሩክ ሰራተኞች ጋር በጋራ ሻንጣውን ሲፈተሹም በውስጡ 6170 ፓውንድ፣ 33115 ዩሮ እና 1,264,975 ኢትዮጵያ ብር በማግኘት ሰራተኛውን በቁጥጥር ስር ያውሉታል። የአየር መንገዱ ሰራተኛ በቁጥጥር ስር ቢውልም የገንዘቡን ኖቶች ተቀብላ ወደ ቻይና የምትወስደው ግለሰብ ግን ከቦሌ ዓለም አቀፍ አውሮፕላን ማረፊያ በተነሳ አውሮፕላን ወደ ቻይና በትኬት ቁጥሯ መሰረት ጉዞዋን ጀምራ ነበር። በዚህ መሰረት ግለሰቧን በቁጥጥር ስር ለማዋል የጫናትን አውሮፕላን ከሶስት ሰዓት በረራ በኋላ ዳግም ተመልሶ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ እንዲያርፍ በማድረግ ግለሰቧ በቁጥጥር ስር መዋሏም ተዘግቧል። በአማራ ክልል 3 ቀበሌዎች ላለፉት 4 አመታት ከመንግስት መዋቅር ውጪ እንዲሆኑ ተደርገው ወታደራዊ ስልጠና ሲሰጥባቸው እንደነበረ የክልሉ የጸጥታ ቢሮ ኃላፊ ገለጹ። ኃላፊው ብርጋዴር ጄኔራል አሳመነው ጽጌ ለአማራ ክልል መገናኛ ብዙሃን ድርጅት በሰጡት መግለጫ የቀማንትን ጥያቄ ያስተካከው የተነሱ ኃይሎች 3ቱን ቀበሌዎች ወታደራዊ ማሰልጠኛ አድርገው በክልሉ ሰሜን ክፍል በርካታ የሰው ህይወትን የጠፋባቸውና ንብረት የወደመባቸውን ጥቃቶች እንዲፈጸሙ ሲያደርጉ ቆይተዋል ብለዋል። ብርጋዴር ጄኔራል አሳመነው በስም ያልጠቀሱት አንድ አካል በቀማንት ጥያቄ ስም ክልሉን የትርምስ ቀጠና ለማድረግ እየሰራ ነው ብለዋል። በአፋር አዋሳኝ አካባቢዎችም ተመሳሳይ እንቅስቃሴ ይታያል ብለዋል። የቀማንት ኮሚቴ በሚል ራሳቸውን የሰየሙ አካላት በበኩላቸው የአማራ ክልል ባለስልጣናት ለፍርድ ይቅረቡልን ሲሉ በደብዳቤ ጠይቀዋል። ሰሞኑን በአካባቢው ውጥረት መንገሱ ሲነገር ሰሞኑን የበረታው ግጭት ቀጥሎም ከሁለቱም ወገኖች በመቶዎች የሚቆጠሩ ሰዎች ከቤት ንብረታቸው ተፈናቅለዋል። በርካታ ቤቶች ተቃጥለዋል፣ 3 ሰዎች ተገለዋል። የአማራ ክልል የሰላም ደህንነት ግንባታ ቢሮ ኃላፊ ብርጋዴር ጄኔራል አሳመነው ጽጌ ለአማራ መገናኛ ብዙሃን ድርጅት በሰጡት መግለጫም በሰውና በንብረት ላይ ከፍተኛ ጉዳት ያስከተለ ግጭት እየተካሄደ ነው ብለዋል። برگاری جنرال سامنو لایلایونی کمان تست داد رت یک امیمسل با اند نتگن با کبابی به میفتر ترمس نهوقت یا پلیتیک ترف نگین یال بلای سوایلوچ به مسیره نبگنزه میده گفت تکات نوشیلو تو گل سوال است داد رت یکی به گری منگر کتامل لس نک کمان تراسونی میست داد ربط مواقع کتافت تر و حالا تکات وی کتلو کار مونو تکات وی لیلو چگونو چفلا گوت مورونی میاسایی دو نه برگاری جنرال آسمانو گیگل سوال نزیب است میل تکاس وگانو چک کبابی ولما وقت سوست کابلیوچن کمانگس کوت تربوچ و مادرگ را لفوت آرات تاماتات یه و تدرایی مسل تانیا مادرگ اچو ناو برگاره جنرال لاسام منوس گی یه گل سوت به لیلا زینا که بینشانگول گوموس کل کس تسم تو بله یا مرا تو لجوش تفن نکلو بهار دارم اگه بات اچو تگل زم که کاماشی زونی اسوره لی تفن نکلو تی مرا تو لجوش به من نت اچو لی یا تکور تکاتی تفت اما بن نو بلوال لسوس تورات و چال کاوس تر بکو کوی ولای و تاچو ل مطرف و د بهار دارم مت اتاچو نو ل مرا کلیل مگر نیا بزنی تگل سوت تفن نکچو بهار دارم میداله ود کن کرتنال یا مرا کلیل منگست دگف یاد رگل نایدل لمسیلو آمراوال به بنشانگول گوموس ناورمی اکلولو چه واساینو چه کبابیوس لالوفو تامستورات به تفت روترات کندم تو شی ولای یورومون نه امارات ولجوش مفناکلات چه میتواس ناو که کاماشی زونی از سوره ده امارات ولجوش چه درسولون تری مسامات که جنبه ریکویه سیهون لامه تاسمو رایت چون بزیاد در رگو ولدو حبتن نبرتی افروی امارات ولجوش کت ای توارات ودی گن نگروشت رو لیونو لچوال چالم من نتاتی است که چی است که دلچاونون تک تلو بیت نبرت آچون تلو مسدد بچاونوال مرچاچاو. بالا فتام تاتو تام ساسای که کاماشین نکلی رو چه بینش اگلگون سکابه بیچ بشی و چی میکوتروی امارات ولادجو چه در سب بچو من نت کرد کات مسدد آچاو یه میتا وسناو. یک ادمای سوسه که تما کنتی وان چمرو امس بالا سلطانات وگو ترسر ولوال به ورمی نببریش انگول گوم زکا به وی که تفت رو گچت گرب تهازه یک ادمای سوسه که تما کنتی وان چمرو امس بالا سلطانات وگو ترسر موالات چه تقل سوال یه فدرال پلیس گبرهل با کا بابی با کاید و زمچا وگو ترسر ولت بالا سلطانات که سانی اسرا سبات ولت شاستر با سوسه به تکس تاو گچت اندیوم به ورمی نببریش انگول گوموز و سلای بنا برو گچت یه چگروم تنساشوش نچاو تبلوال به من گسته او چون گناه یا بزوان داده زگبا و کد تفسر کوالو تامس بالا سلطانات وست که کدمو یا سوسا کنتی با بتش اماری کللوی از تانه استر در زرف مکتلا لفی میگنیو بتال یه فدرال پولیس هم چاوم مکتلا لیلوش تا تاره چل میاز به من کسای کسلی منو تسم توال اسکاهم بعد تکلیک خالات متو بالای سوچ با کد تفسر ما ولات چت مرک توال تکلیک که به هگم مرمرا بودنون و دسفرام ملاکون به سامن تو مچارش ماست او کوی تاوسال به سومالی کلیل مفتار تاسوی نبرش برتکات مکشفه تازه گوال بزیش برتکات مکرای لامایت در رگوی جگه انورسیتی مبراتایل امیگریشن بانکو چند هز بیمی بزا بچا کبابیو چند نبروم لما وقت تجلوال یه کلیل از اتاگو دیو چلافی اتو عبدی عبین دگلزو تیتش برویش برتکات بکرمو یه کلیلو پریزیدنت و اتو عبدی ایلی بحتزت اتزاز با گوت هچو مکنینیتی میفتس ام دن برنا گوت هچو اج کفنج میازاچو تازه گوال به مچارشام یه اورومی پلیتیکا پارتیو چگارا فورم اندیکو آقام توسنوال به اورومی اکلیلی مین کسا کسوی پلیتیکا پارتیو چگارا فورم اندیکو آقام کسوستانی لیم درسا چوتا گل سوال یه اورومو دیموکراتیک پارتی او دی پی یه اورومو فدرالیس کنگرس وفیکون نه یه اورومو نیز اندت گمبر امرا روچ سامونون به گارا بسات توت مغلش آنو یه نگل لس اوتی گارا مغلش آم یا ODP مکتلی کامنبر نه یه اورومی اکلیل رسام استادر رات ولما مگر سای او فیکو لیکامنبر دکتر مرارا گودینا نه اونا گلی که من برات و داو دیپسان اچوی ست توت به مگلی چاچو می ارومو پولیتیکا پارتیو چه گارا فورمن دی کواقام موسنونی استاو کسیون به فورمو مکواقام به یه گیزیو تمساسای ویت لمدرگ ایمیس چلمون اونگل زوال به پارتیوش مکاکل چگر که گتنم چگرون به مدده مابتن نه به ویت لمفتات ایمیس چلمونون من استاو کت یو دو پی مکتلی که من برنا یو رومی اکل رسام ستادر اتو لما مگرسا به مگلی چاچو اکلون دالوت منگستی هگی بلای نت لماس کبر یه سر رمونون به مگلس ای پولیتیکا پارتیو چن هزو دگف اندادر گتای کوال رومیان یک رومیا کلیلن یه بت آودم مال مادرک سراغ چیه تا تنها سومونون یه گلز اتاق ولما یه پلیتیکا پارتیو چینونو حزبی هنده کات به نکات به مکاتن دال بت ملک تاستال الفوال یه گات اما لوچ گروچن لما کرف دامو کلی لوچ گیزیت و تلیه ملکو با گرامه کم و سایمونون نست او کوت یه آفی کلیک امبار دکتر برارا گودینا با بکلا چه آهنی تمام زگه و دل به الله چراش مسواتن نت تگینی به مونی و تاتونه یه زبان دنت متنا کرال لب تو لوال یه پلیتیکا پارتی هچم یه زبون تکه ولی ماست بخشیلو اند دنت هچم متنا کرند دال لب ت یا لوت دکتر مرارا با پلیتیکا پارتی هچم که کلی علیو لیونتم با ویت مفتاتن دال لب ت گل سوال یه سامن تو آبی زنچ به تهت انا کوال که کاری پروگرام مشکر ملکم قویتا
ልዩ የኢታት ቀን በስዊድን እሁድ ዲሴምበር 16 ከ13 ሰዓት ጀምሮ ኮሜዲያን መስከረም በቀለና ድምጻይ ማህሌት ደምረ ባሉንዳ ፎልጌቱስ እርሶን ሲያዝናኑት ይውላሉ። በዝግጅታችን ከመዝናናቱ ባሻገር ኢሳት ያለበትን ወቅታዊ ሁኔታ ኢሳት አስተዳደር ቺፍ ኦፕሬቲንግ ኦፊሰሩ ግሩሚልማ ባንድነት በመታደም ምላሽ ይሰጣል። ሌሎች ከርሶ ጋር የሚያጫውቱን የተለያዩ መዝናኛዎችም የርሶን መምጣት ይጠብቃሉ። የምግያጋ 250 ክራውን በተጨማሪም ኢሳትን ማጠናከር ከፈለጉ ባለ 500 እና 1000 ትኬቶችም አሉን። እሁድ ዲሴምበር 16 ቀጠሮ ሆት ከኛ ጋር ሃሉንዳ ፎልኬቱስ ነው። መረጃ ካስፈልጉት በ072 84 333 93 ይደውሉ። ኢሳት ነው።
አድማጮቻችን በመግቢያችን ፕሮግራም ላይ እንደገለጽንላችሁ አሁን የዕለቱ እንግዳችን ከኛ ጋር በስልክ ይገኛሉ። የዛሬው እንግዳችን የዳያስፖራ ክፍል አስተባባሪ በስካንዲኔቪያ የኢትዮጵያ ኤምባሲ ማለት ነው የዳያስፖራ ክፍል አስተባባሪ የሆኑት አቶ ለሜሳ ሀተኡ ናቸው። ጠናስተልኛ አቶ ለሜሳ
አብሮስተልን
እጅግ በጣም እናመሰግናለን መልካም ፈቃድ ሆኖ ከኢትዮጵያ ድምጽ ሬዲዮ ጋር ውይይት በማድረግ ለአድማጮቻችን ከአድማጮቻችን የቀረቡልን አንዳንድ ጥያቄዎች ወደርሶ ወሮረን ለአድማጮቻችን በቀጥታ ለመመለስ ፈቃደኛ በመሆኑ ከፍ ያለ ምስጋና እናቀርባለን። በቀጥታ ወደ ጥያቄ ልግባና አቶ ለሜሳ የርሶ የዳያስፖራ ክፍል አስተባባሪ የሚለው ኃላፊነት ምንድነው እስቲ ቢያስረዱን።
በመጀመሪያ እንግዲህ የኢትዮጵያ ድምጽ ሬዲዮ እድሉን ስለሰጠኝ እጅግ አርጌ አመሰግናለሁ። የዳያስፖራ ክፍል እንግዲህ አስተባባሪነት ወይ ደግሞ እኔ ማስተባብሮ በሌላ መልኩ ደግሞ የዳያስፖራ ክፍል ስራ በዋናነት ሁለት ስትራቴጂክ ግቦች አሉት። አንደኛው ዳያስፖራው በየሀገሩ እንዲደራጅ መርዳት ነው፣ ማገዝ ነው። በተለያዩ የሙያ ካታጎሪዎች ሊሆን ይችላል፣ በወጣቶች፣ ሴቶች እንደዚህ አይነት ነገሮችን በዚህ መልኩ ተደራጅቶ በአገራቸው ሆነ በተለያዩ ባሉበት ሀገርም ስለሀገራቸው የተለያዩ ነገሮችን እንደሰሩ ማድረግ ነው። ሁለተኛው ስትራቴጂክ ግብ የልማት ፍሰቱን ማስተባበር ነው። ዳያስፖራው ያው ወደ ሀገሩ ሬሚታንስ ይልካል፣ ኢንቨስት ያደርጋል። ሌሎችንም የሚሳተፉበት ፕሮግራሞች ተዘጋጅተዋልና ይሄንንም ማቀላጠፍ ነው ማለት ነው። በዋናነት እነዚህን ሁለት ስራዎች ነው የሚሰራው። ከዛም ባለፈ እንግዲህ የዳያስፖራውን መብት የማስጠበቅ ስራዎችን ከኮንሱላር ዲፓርትመንቱ ጋር በመሆን ይሰራል።
አቶ ለሜሳ እነዚህ ስራዎች እንደገቡን በተለይ የአንደኛውን ዳያስፖራው ሀገሩን በተለያየ በኢኮኖሚ በዲፕሎማሲ ወዘተ መርዳቱን በሚመለከት አይ ቲንክ በጣም ቆንጆ ነው ባይነን ማስተባበራችሁ። ግን አሁን በመጀመሪያ የተናገሩት ነጥብ ዳያስፖራውን በተለያዩ ማደራጀት የሴቶች የወጣቶች ወዘተ የሚለው እንዴት ነው? ሌላ ትርጉም አይሰጠውም ብለው ያስባሉ? የመንግስት የራሱን ዳያስፖራው በነጻ የተደራጀበትን እስከዛሬ እንልበትን አጥፍቶ በመንግስት ስር በኤምባሲው ስር እንዲደራጅ ለማድረግ ነው? እስቲ እሱን ክሊር ያርጉልን።
አዎ፣ ለዛ ነው ቀደምም አንደርላይን አድርጌ ተናገርኩት። መርዳት ነው እንዲደራጁ መርዳት ነው የሚለው እንጂ እኛ በራሳችን አናደራጅም። ኦፍኮርስ አንዳንድ አካባቢዎች ምንም ኮሚኒቲ የሌለበት ግን በርካታ ኢትዮጵያውያን የሚገኙበት ከተሞች ይኖራሉ። ለምሳሌ በቅርብ የምናስታውሰው ኮፐንሄገን ላይ ያን አክል ፎርማል የሆነ አደረጃጀት አልነበረም። እኛ ባለን የማደራጀት ሙያ እገዛ እናደርግላቸዋለን፣ ኢኒሼት እናደርጋቸዋለን እንደዚህ አይነት ስራ ላይ እንዲሳተፉና ራሳቸውን እንዲያደራጁ።
ኦኬ።
ግን እኛ እገዛ መስጠት ነው እንጂ ራሳችን አደራጅተን የአደረጃጀት ቅርጹን ስትራክቸሩን እኛ አስቀምጠን አንሰጣቸውም። እኛ ሐሳቡን ነው እንሰጣቸውና መርዳት ነው እንጂ ማደራጀት አይደለም። ምንድነው ሐሳቡ ወይ ደግሞ ግቡ? በግለሰብ ደረጃ ከሚያደርጉት አስተዋጽኦ ተደራጅቶ በፈለጉት መልክ እገዛ ቢያደርጉ ወይ ደግሞ አስተዋጽኦ ቢያደርጉ የተሻለ ነው ከመል ነው እንጂ ሌላ ኢላማም የለውም። ማደራጀት ሲባል እንድደራጁ መርዳት ሲባል እና ተደራጅቶ ቢንቀሳቀሱ የተሻለ አስተዋጽኦ ሊያደርጉ ይችላሉ ተበታትኖ ከመሆን ከማለት ነው። ሌላ ግብ የለውም ከዛ በለ።
በጣም ቆንጆ። ይሄን ክሊር ለማድረግ ፈልጌ ነው። ምክንያቱም ከዚህ በፊት የነበሩ ነገሮች ስላሉ ኢትዮጵያዊው በጥርጣሬ ሊያይ ስለሚችል ይሄንን ክሊር ለህዝብ ክሊር ለማድረግ ብዬ ነው። ባጭሩ እንደገባኝ እንግዲህ ኢትዮጵያዊው በነፃ ነው የሚደራጀው። እናንተ የምታደርጉት ቢያስፈልገው ቴክኒካሊ ወይም ኖሃው ደረጃ በእናንተ በኩል የምትረዱት ካለ ለመርዳት ነው እንጂ ተደራጅቶ ያ የተቋቋመው ድርጅት በኤምባሲው ቁጥጥር ስር ሆኖ ኤምባሲው የሚያዘውን ብቻ እንዲሰራ አይደለም። ከተግባባ ማለት በጣም ጥሩ። ይሄን ክሊር ለማድረግ ብዬ ነው። ከዚህ በፊት ብዙ ስራዎችን ሲሰሩ እንደነበር እናውቃለን። ለምሳሌ የህዳሴው ግድብ የሚባል ነበረ። እንደውም አንዳንድ ሀሜታዎች አሉ። እንግዲህ በግልጽ ለመናገር ሰው ቪዛ ለማውጣት ወይም ፓስፖርት ለማስወጣት በሚሄድበት ጊዜ የህዳሴውን ግድብ ክፈል አትከፍልም ወይ? በግድም እንኳን ባይሆን እንደው ኢንዳይሬክትሊ እንዲከፍል የሚያስደርጉ ሁኔታዎች ነበሩ። ምናልባት በዚያን ጊዜ ለነበሩት የህዳሴው አላማ ይሄ ነው ብለው ለሚያምኑት በእነሱ እምነት ትክክል ነው ብለው ለሚያምኑት ትክክል ሊሆን ይችላል። ግን አይ እኔ አላምንበትም ለሚለው አስቸጋሪ እንደሆነ ብዙ ጊዜ ይነገረን ነበረ። በአሁኑ ጊዜስ ይህን ያደርግ የነበረው ኤምባሲው ከመንግስት ከመጣለት መመሪያ ተነስቶ ነው ወይስ ኤምባሲው ራሱ በግሉ ተወዳጅ ለመሆን ያደርገው የነበረው ነው? የድሮውን ነው የምናወራው። የሚያውቁት ነገር ካለ ኦፍኮርስ እርሱ አዲስ እንደሆኑ ሰምቻለሁ።
አዎ ኦፍኮርስ እንደዛ ነው። እኔ ግን እንዳልኩ ከአንድ አመት በፊት ነው የኢትዮጵያ ኤምባሲን እዚህ የተቀላቀልኩት። እኔ ከመጣሁትኝ በኋላ እንደዚህ አይነት ነገር የተደረገበትን ሁኔታ አልደረስኩበትም። እኔ ያው የኤምባሲው ባልደረባ እንደሆነ እንደዚህ አይነት ነገሮችን የማግኘት ፕሮባቢሊቲው ከፍተኛ ነው። ግን እንደዚህ አይነት ነገር የተፈጸመበት ሁኔታ አልነበረም። እኔ ኦፍኮርስ የህዳሴ ግድቡ ላይ የዳያስፖራ ክፍል ስራ ስለሆነ ለህዳሴ ግድቡ ድጋፍ ማሰባሰብ ላይ ይሰራል።
ኦኬ
ይሄንን የምንሰራው እንግዲህ በዋናነት ከእንደዚህ አይነት ኮንዲሽኖች ጋር በማገናኘት ሳይሆን ከቪዛ ጋር ከሌሎች ሰርቪስ ከሚሰጡበት ሁኔታዎች ጋር በማያያዝ ሳይሆን አንዳንድ ኢቨንቶች ኖራሉ። ኢቨንቶቹ ላይ የዳሴ ግድቡ ቦንድ ኖራል፣ ያንን እንድገዙ በየአካባቢው ደግሞ ሄደን የምናዘጋጃቸው የዲያስፖራ ፎርሞች አሉ በየአካባቢው በየዋና ዋና ከተሞቹ እዛ ላይ እንሸጣለን። ከዛም ባለፈ የዳሴ ግድብ ሎተሪ የሚባል አለ፣ እሱንም ጭምር በዛ መልኩ እንሸጣለን።
በጣም
ይሄ ነገር ተደርጎ ከሆነ በተተከሰው በጣም ስህተት ነው። በመንግስት ደረጃም እንደዚህ አይነት ነገር መመሪያ የተሰጠበት ሁኔታ አለ በያላስ የዋና መስሪያ ቤትም ወዬ ይሄንን ጉዳይ በቅርበት ስለማውቀው ዳስፖራው ለሀገሩ ካለው ፍቅር በተለይ ደግሞ የአባይ ሁኔታ ይታወቃልና ሂስቶሪካል ነው ብዙ ቁጭት ያለብን ሀገር ነንና ከዚህ አንፃር ከዚህ ቁጭት ተነስቶ ለዳሴ ግድቡ አስተዋጽኦ እንዲያደርግ ለሀገር የሚወር ፕሮጀክት በጣም ትልቅ ፕሮጀክት እንደመሆኑ ለዚህ ድጋፍ እንዲያደርግ በዚህ መልኩ ነው የምንነሳሳው እንጂ ከሌላ ነገር ጋር ተያይዞ ኦፊሻሊ የተነገረ ነገር የለም። ይሄንን ማረጋገጥ ይችላል ግን እንደተባለው በሚስጥር እንግዲህ እንደዚህ አይነት ነገር ተደርጎ ከሆነ ስህተት ነው። እንግዲህ ይሄ ነው ብዬ መናገር የምችለው መረጃ የለኝም በዚህ ጉዳይ።
በጣም አመሰግናለሁ አቶ ለሜሳ። በዚሁ ለመቀጠል ያህል እርሶም እንዳሉት ኢትዮጵያዊው በዳያስፖራ ያለው የሚኖረው ኢትዮጵያዊ ሀገሩን ወገኑን ለመርዳት በጣም በጣም ፍላጎት አለው። ችግሩ ምንድነው? በመንግስት ላይ እምነት በማይኖርበት ጊዜ በተለይ ባለፈው የነበረው ስርዓት ለርሶ ለመንገር አልፈልግም መናገር የለብኝም በጣም በጣም አስቀያሚ ስለሆነ ዳያስፖራውን ኢትዮጵያ ያገለለ ስለነበር መርዳቱንም አላመኑበትም ሊሆን ይችላል። ለዚህ ሆናል ቅሬታቸውን ያሰሙት። ባሁኑ ጊዜ ግን የዶክተር አብይን የአንድ ዶላር ጉዳይ በተመለከተ ራሱ ዳያስፖራው ከማንም የበለጠ ከመቼም በበለጠ ሁኔታ ለመርዳት ይፈልጋል። በመንግስት በኩል ማለትም እናንተ የመንግስት ወካይ እንደሆናችሁ በዚህ በኩል ኮንክሪት የሆነ ልትረዱት እንዴት ነው እንዲቀሳቀስ ለማድረግ የምታደርጉት ሙከራ አለ ወይ? ከለለ ለምን ካለ ምን ይመስላል? እኛ ብዙ ጥያቄ ቀርብልናል ከአቅማችን በላይ የሆነ እንደውም ስብሰባ ጠርተን ሁሉ እናንተም ተምታችሁ ትመጣላችሁ ብለን ነበር። እስቲ ስለዚህ ይግለጹልኝ።
መልካም እንግዲህ ይሄ ፕሮጀክት በዋናነት ቀደም እንደተከስኮ በክብር ጠቅላይ ሚኒስትሩ ኢኒሼቲቭ የተጀመረ ነው። ስለዚህ ብዙ ስራዎቹ እዛ ጠቅላይ ሚኒስትር አካባቢ ጠቅላይ ሚኒስትር ጽፈት ቤት የተያዙበት ሁኔታ አለ። ከዛም ባለፈ እንግዲህ አድቫይዘሪ ቦርዱ አለ ይሄንን የሚያስተባብር በዋናነት እነሱ በዚህ ስራ ላይ ለመስራት ተሰማርቷል በጠቅላይ ሚኒስትር ጽፈት ቤት በኩልና አድቫይዘሪ ቦርዱ። ከዛ ባለፈ ግን እንዳልኩ ኤምባሲውም እዚህ ላይ የመስራት ኃላፊነት ተሰጥቷል። ይሄንን በዋናነት ፕሮሞሽን የመስራት ነው። ያው ክፍያው በእጅ ስለማይቀበል ልክ ቅድም እንዳልነው እንደ ዳሴ ግድቡ ድጋፍ ኦንላይን ነው። ኦንላይን የዶኔት የሚደረግበት ዌብሳይት ተዘጋጅቷል። የዌብሳይቱን ሊንክ ኦፍ ኮርስ ትክክለኛውን የዌብሳይቱን ሊንክ የኛ የኤምባሲ ዌብሳይት ላይ ማግኘት ይቻላል። በኦፊሻል ሚዲያዎችም ለቆታል ይሄንን ዌብሳይታቸውን። ስለዚህ በዛ ላይ በቀላሉ ሄዶ ዶኔት ማድረግ የሚቻልበት ሁኔታ አለ። ዶኔት ያደረጉት ሰዎችን ሊስት እዛ ላይ ይታያል። በዛ በልኩ ማድረግ ይቻላል። በእኛ በኩል ግን እንደተባለው በተገኘው አጋጣሚ ሁሉ ይሄንን ነገር እናስተዋውቃለን። ለምሳሌ በቅርቡ ባደረግናቸው የዳያስፖራ መድረኮች በኖርዌይ በኦስሎ እና በርገን ላይ አድርገን ነበር። በቅርቡም ደግሞ ፊንላንድ ላይ ከዛም ባለፈ ኮፐንሃገንም ላይ እንደዚህ አድርገን ነበር እና በእነዚህ ሁሉ መድረኮች ይሄ የዳያስፖራ ትረስት ፈንዱ ጉዳይ በዋናነት የምነሳ ነው። ሰው እንድሳተፍ በጣም ለበጎ አላማ እንደሆነ ለሀገራቸው ብዙ ሰዎች ብዙ ዳያስፖራዎች ሄደን ስንጠይቃቸው እንዴት ሀገራችንን እንርዳ ነው በአሁኑ ጊዜ በጣም ትልቅ ፍሪኩዌንትሊ አስክድ ኩዌሽን ሆኖ የምነሳው እና ስለዚህ በዋናነት ይሄንን ነው የምናነሳቸው። ሚኒመሟ እና ቀላሏ በዚህ በዳያስፖራ ትረስት ፈንድ ማገዝ ነው። ኦፍኮርስ ቅድም እንዳልነው የዳሴ ግድቡ ድጋፍ እንዳለ ሆኖ እና በእኛ በኩል በዚህ መልኩ ያስተዋወቅነ ነው ያለ ነው። ኦፍ ኮርስ ወስን ለምቶች እንዳልኩ ይኖራሉ፣ ግን ያው ዳስፖራውም ግማሹ አሁን ገና ነው ከኤምባሲ ጋር በዚህ መልኩ በቅርበት መስራት የጀመረውና ኢንስቲትዩሽናሊ በዚህ መልኩ ኤምባሲውና ኮሙኒቲዎች ተቀራርቦ እየሰሩ በሚቀጥሉበት ጊዜ በሰፊው በዚህ ጉዳይ ላይ መነጋገር ይቻላል። ግን ኢንዲፔንደንትሊ ኮንትሪቢዩት ማድረግ ይቻላል። ከኤምባሲ ጋርም ንክኪ ሳይኖር የማነሳሳቱ ኢኒሼቲቭ ማድረጉ አይነት ነገር ነው፣ ፕሮሞት የማድረጉ አይነት ነገር ነው። የኤምባሲው ስራ ሰው በግል ነው ዌብሳይቷ ላይ ሄዶ ዶኔት የሚያደርገው።
አቶ ለሜሳ እንዳሉት ትክክል ነው። አድማጮች አሉን እየደወሉ ነው። አንዳንዶቹን እስቲ ለመፍቀድ ሞክራለሁ። ግን አሁን እንዳሉት ሆኖ በአሁኑ ጊዜ ኢትዮጵያዊው እኛ እንደሚገባን የሚደርሰን ኢንፎርሜሽን እንደሚለው ኤምባሲው እንደ ድሮ የተወሰኑ ሰዎች ኤምባሲ አይደለም፣ የኛም ኤምባሲ መሆኑን ማረጋገጥ ማየት እንፈልጋለን። ግንኙነታችን የጠበቀ መሆን አለበት። እንደ ድሮ የጌታና የሎሌ ሳይሆን የእኩል በእኩል ለሀገራችን የኤምባሲው ባለስልጣኖችም ለሀገራቸው እኛም ለሀገራችን የምንሰራ ስለሆነ በጋራ ተቀራርበን መስራት አለብን የሚል ጥያቄ ነው ብዙ ጊዜ የሚነሳውና እስቲ አንድ አድማጭ ደግሞ አሉ ባየር ላይ ይታገሱኝና አንድ አድማጭ ላስገባ። ሃሎ አድማጭ።
ሃሎ ጤና ይስጥልኝ።
አጠራ አርገው መልካም ጥቅም ያለው ጥያቄ አጠራርከው ግን ይቀጥሉ።
ኦኬ ጥያቄ ያው እንደን እንድግለሰብ መጠይቀው በ27 አመት ውስጥ ያው ኢትዮጵያ ኤምባሲ አለ ማለት አንተ ኢትዮጵያ የስለላና ያፈና መዋቅር መሆኑ ይታወቃል። ነገር ግን ይህን ሲያደርጉ የነበሩ ያው ከፍተኛ ለውጥ መጥቷል። አሁንም እዛ ላይ ያሉትን የማስተማር ያው የመለወጥ ሌላ ሂደቶች ተካሂዷል ወይ? ለህዝብም ለዲያስፖራ የተባለ ሚዲያ ፕሮፌሽናል በሆኑ ሚዲያዎች ተይዞ ለህዝብ ለልማት እንዲያገለግል ምን ተግባር እርምጃዎች ወስደዋል የሚል ጥያቄ ነው የመጀመሪያ ጥያቄ። እና ሚዲያውም በዚህ ህዝብን በማሳተፍ ዲያስፖራ ወደ በማሳተፍ ልማት ውስጥ የተሰራበት ጊዜ የለም፣ የአፈናና የስቃይ ነው። እነዚህን ዶክመንቶችን መርምረው እነዛን ሰዎች የትምህርትን ተሰጥተው በአዲስ ምጃ ከዳይስፖራው ጋር ይህን የመጣውን ለውጥ ለመደገፍ ምን ተግባር እርምጃ አድርገዋል ነው የሚለው።
አመሰግናለሁ። አቶ ለሜሳ ምናልባት ሀሎ አቶ ለሜሳ
አቤት እየተው አልሰማሁትም ግን የእርሶን ድምፅ እየሰማሁኝ።
ኦኬ ምንድን ነው በእንትን ነው የደወለው? ይቅርታ በሬዲዮኑ ስልክ ነው የደወለውት የደወሉት እንግዳችን፣ እኔ በሞቢሌ ነው የደወልኩለት። ለዚህ ሁለቱ አይገናኝም። ኦኬ አድማጩ ያሉት ምንድን ነው የኤምባሲው የነበረው የስለላ መድረክ እንደነበረና የቲፒኤልኤፍ የሰላዮች ድርጅት እንደነበረ እናውቃለን በፊት ማለት ነው። ለውጥ መጥቶ እነዚህ በስለላ የተሰማሩ አሁንም ሊኖሩ የሚችሉትን ኤምባሲው ለማስተማርና ለመለወጥ ያደረገው ሙከራ አለ ወይ? አሁንም እየተደወለ ነው። ሜዲያ በኤምባሲው ስር የነበሩ ሜዲያዎች ነበሩ። እነዚህ ሜዲያዎች ለውጡ ከመጣ በኋላ በህዝቡ ቁጥጥር ስር ሆነው ማለትም በኤምባሲው ስር ሆነው ለዚህ ለለውጡ እንዲሰሩ ለማድረግ የምታደርጉት ነገር አለ ወይ ነው እኔ እንደገባኝ። እንግዲህ መልስ ካለዎት የሚያውቁት ነገር ካለ እርሶ አዲስ እንደሆኑ ነግረውኛል ላውቃለሁ። ብዙ ነገር ላያውቁ ይችላሉ፣ ግን የሚሰጡት አስተያየት ካለ
የመጀመሪያው ጥያቄ ላይ እንዳልከው ብዙም እዚህ ላይ መስጠት የምችለው ነገር የለኝም። ምንድን ነው በዋናነት መስጠት የምችለው፣ ሀገሪቷ እንደምታወቀው አጠቃላይ በሁሉም መስክ ለውጥ ውስጥ ነው ያለችው፣ መሰረታዊ ለውጥ እያደረገች ነው ያለችው። ከዚሁ ጋር ተያይዞ የውጭ ጉዳይ ሚኒስቴርም እንግዲህ ስትራቴጂክ ግቦቹን ፎሬን ፖሊሲውን ናሽናል ሴኪሪቲውን ፖሊሲና ስትራቴጂ በሚገባ በሚያስፈጽም መልኩ ራሱን እያደራጀ ነው፣ ሪፎርም እያደረገ ነው፣ በመስሪያ ቤት በሚኒስትር መስሪያ ቤት ደረጃ ማለት ነው። ስለዚህ ከዚህ አንጻር ኤምባሲዎች ያው የውጭ ጉዳይ ሚኒስቴር ብራንቾች እንበላቸው፣ የውጭ ጉዳይ ሚኒስቴር ራሱን ሪፎርም ሲያደርግ መልሶ ሲያደራጅ ኤምባሲዎችም በዚህ ውስጥ ይጠቃለላሉ እና በዚህ መልኩ ስዊድን ውስጥ የሚገኘው የኢትዮጵያ ኤምባሲ ብቻ ሳይሆን በመላው ዓለም የሚገኙ የኢትዮጵያ ኤምባሲዎች በዚህ መልክ ሪፎርም ውስጥ ገብቶ ትክክለኛውን መስራት ያለባቸውን ስራ እንዲሰሩ እየተደረገ ነው ያለው። ይሄም እንግዲህ በዋናነት በመስሪያ ቤቱ ከፍተኛ አመራሮች የመመራ ሪፎርም ነው። ስለዚህ በአሁኑ ጊዜ እንደዚህ አይነት ቅሬታ የምንነሳበት ኤምባሲ ነው ለና እናስብም። የኤምባሲ ስራዎች ይታወቃሉ። የሀገሪቷን ብሔራዊ ጥቅም በእነዚህ ከበር በመናደርጋቸው ሀገራት ውስጥ የኢትዮጵያን ብሔራዊ ጥቅም ማስጠበቅ ነው። ከዛ ባለፈ በስለላዩን እንደዚህ በእንደዚህ አይነት ነገር የምታማበት ኤምባሲ ሊሆን እንደማይችል ነው በአሁኑ ጊዜ መግለጽ የሚችለው። ከዚህ በፊትም ተደርጎ እንደሆነ ስህተት መሆኑ መታወቅ ያለበት በእንደዚህ አይነት መልኮች የተሳተፈ ከሆነ ከሚዲያ ጋር ተያይዞ የተነሳው ቅድም እንዳልኩ ነው። ሚዲያዎች ኤምባሲው ሚዲያዎች እንድመሰረቱ ኮሚኒቲ ሚዲያዎች ኮሚኒቲውን እንዲያሳስቡ እና የኮሚኒቲ አባላት ለሀገራቸው የሚያደርጉትን አስተዋጽኦ ቻነል እንዲያደርጉ ሚዲያው እንዲያስተባብር ድጋፍ ያደርጋል። ኤምባሲው ሚዲያዎችን እንዲቋቋሙ ኮሚኒቲ ሚዲያዎችን እንዲቋቋሙ በዛ መልኩ የተቋቋሙ የሚዲያ አካላት ውስጥ የሚዲያ አካላት አሉ። እነዚህም እንግዲህ በዋናነት በኤምባሲ ብቻ የተቋቋሙ ሳይሆን ኤምባሲው ቅድም እንደተባለው ከአደረጃጀቶቹ ጋር እንዴት እንደሚደግፋቸው እንደተነጋገር ነው በዛ መሰረት ነው ድጋፍ ያደርግላቸዋል እንጂ በዋናነት ኤምባሲው የሚያሽከረክረው ኤምባሲው ሁሉን ነገር አድርጎ አድራጊ ፈጣሪ አይደለም። በእነዚህ ላይ አሁንም ቢሆን ሚዲያዎቹ ተጠናክሮ ራሳቸውን ሲችሉ ያው እንደ ፓርትነር ነው የሚሰራው ማለት ነው። ከኢትዮጵያ ድምጽ ሬዲዮ ጋር ለአንድ ሀገር እንደሚሰራ የሬዲዮ ጣቢያና ለአንድ ሀገር እንደሚሰራ ለኢትዮጵያ እንደሚሰራ ኤምባሲ በጋራው ነው እንደሚሰራው ተመሳሳይ ነገር ነው የሚኖረው ማለት ነው። አንደኛውን አቅርቦ አንደኛውን ማራቅ የለም። ከሁለቱም ጋር እንደ ፓርትነር ለአንድ ሀገር አስተዋጽኦ ለማድረግ እንደሚሰሩ ተቋማት ነው የሚሰራውና በዚህ መልኩ ብወሰድ የተሻለ ይመስለኛል።
በጣም በጣም ቆንጆ። ይሄንን ካነሱት አይቀር ሊጠቅሱልን የሚችሉ ሚዲያዎች አሉ በተባባሪነት የምትሰሯቸው ወይም የምትረዷቸው የነበሩ?
በተባባሪነት የምንሰራው ለምሳሌ ከሰላም ቲቪ ጋር በተባባሪነት እንሰራለን።
ኦኬ።
እሱን መጥቀስ ይችላለሁ።
ኦኬ። እንግዲህ የኢትዮጵያ ድምጽ ሬዲዮ ጋራ ኤምባሲውን ስናቀርብ ይሄ ከርሶ ጋር ሁለተኛው ነው። አምባሳደሩን ከዚህ በፊት አቅርበን ነበር ከ25 ዓመት በኋላ ማለት ነው። አንድ እርምጃ ነው ለኛ ወደፊትም በእኩልነት ደረጃ ለሀገር የሚጠቅሙ ነገሮችን አብሮ ለመስራት ምን ጊዜም እኛ ዝግጁ ነን፣ አብሮ ለማደግ ኢትዮጵያን ለማሳደግ ማለት ነው። የናንተ ማለትም የኤምባሲ ምንድነው ብዙ ኢትዮጵያ የሚለው ይሄ እኮ የኔ ኤምባሲ ነው የኔ ተወካይ ነው የኔና የኔ ዘርማንዘሮች በሚከፍሉት ቀረጥ ነው ይሄ ኤምባሲ የቆመው። ስለዚህ የኔ መብት መከበር አለበት፣ የኔ ፍላጎት መሟላት አለበት፣ ሀገሬን ለመርዳት በምፈልግበት ጊዜ ይሄን ኤምባሲ ማናገር መቻል አለብኝ፣ ይሄ ኤምባሲ ከጎኔ መቆም አለበት፣ እርዳታ ሳስተባብር ወይም እንዲተባበር አብሮ መቆም አለበት ነው የሚለው። ኤምባሲውን ለሀገር የሚጠቅም ደጋፊ አቃፊ ደጋፊ አርጎ ስለሚያየውና ከዚህ በፊት ግን የገዳዮች ያሳሪዎች የሰላዮች መሰብሰቢያ ስለነበረ ነው አሁንም ሰው ትንሽም ብትሆን ጥርጣሬ ያለበት። ይሄንን ደግሞ በእናንተ በኩል አንደርስታንዲንግ መኖር አለበት፣ ብዙ ሙከራ መደረግ አለበት ከኤምባሲው በኩል አይደለንም የህዝብ ነን ከእንግዲህ የለውጡ ተከታይ ነን የሚለውን በተደጋጋሚ ማስረዳት አለባቸው ይመስለኛል። አቶ ለሜሳ ምን ይላሉ? ስለዚህ
አው በጣም ትክክል አቶ አመጀ፣ እውነት ነው። ኤምባሲው የሁሉም ኢትዮጵያውያን ቤት ነው። በተለይ ደግሞ በእነዚህ ኤምባሲው ከበር በሚያደርጋቸው አምስቱ ሀገራት ማለትም ስዊድን፣ ኖርዌይ፣ ዴንማርክ፣ ፊንላንድ እና አይስላንድ ውስጥ ያሉ ኢትዮጵያውያን ቤታቸው ነው። በሚፈልጉት ጊዜ እዚህ ቤት መጥቶ በህግ በተሰጠው ስልጣንና ኃላፊነት መሰረት ኤምባሲው የሚሰጠው አገልግሎት የማግኘት ሙሉ መብት አላቸው። ምንም ጥያቄ የለውም። ስለዚህ በአሁኑ ደረጃ አሁን ባለንበት ደረጃ ላይ ቆሜ መናገር የምችለው ኤምባሲ ሁሌም በሩ ክፍት ነው ለሁሉም ኢትዮጵያውያን የምፈልጉትን አይነት ቅድም ያልኩኝ በህጉ በተሰጠው ስልጣንና ኃላፊነት መሰረት ማድረግ ያለበትን መስጠት ያለበትን አገልግሎት ለመስጠት በሩ በጣም ክፍት ሆኖ ይገኛልና ማንም መጥቶ መገልገል እንዲችል በዚህ አጋጣሚ ጥሪዬን አቀርባለሁ። እንደተባለው ያው በኤምባሲና በኮሚኒቲዎች መካከል ትርክቶች ነበሩ፣ አለመተማመን ነበረ። ይሄንን እኛም አንደርስታንድ እናደርጋለን። አሁን ግን ይሄ ነገር ያው በኤምባሲ ደረጃ ብቻ ሳይሆን በአገሪቷን በሚያስተዳድረው መንግስትና በዲያስፖራው ማህበረሰብ መካከል ያለውን ግንኙነት ፖዚቲቭሊ እየተሻለ የመጣ ሲሆን ወረድ ስል ደግሞ በኤምባሲዎችና በየሀገራቱ ያሉ የኢትዮጵያ ኮሚኒቲዎች መካከል ያለውን ግንኙነት እየተሻሻለ ነው የመጣው። በእኛም በኩል ኦፍ ኮርስ ብዙ ስራዎችን እየሰራን ይሄንን ለማሳመንም የኛን እቅድ ወይ ደግሞ ከዲያስፖራው ጋር በምን መልኩ እንደምንሰራ እንዴት መተባበር እንደምንችል ለመተማመን ብዙ ነገር እየሰራን ነው። በተለይ ከስዊድን አንጻር የተለያዩ 9 ኮሚኒቲዎችን በተለይ ከአመራሮቹ ጋር ተገናኝተን በየጊዜው እንደውም ከዚህ በፊት በየሳምንቱ ስንገናኝ ነበር። በጋራ አንድ መድረክ በማዘጋጀት ኮሚኒቲውን ለማቀራረብ አስበን አቅደን እየሰራን ነበር። በዛ ማለት እንግዲህ ፍራንክፈርት ላይ ኦክቶበር 31 የተደረገው የግራንድ ዳያስፖራ ኮንፈረንስ ጠቅላይ ሚኒስትሩ በተገኙበት ተካሂዷል። ከዛ በኋላም ግን እኛ ይሄንን በስዊድን ደረጃ ማህበረሰቡን ከኮሚኒቲዎች ጋር በመሆን ለማሰባሰብ ጥረት እያደረገን እንገኛለን። ይሄ እቅድ ይቀጥላል። ከዛም ባለፈ ግን እንደዚሁ ሐሳብ ለመለዋወጥ በጋራ ሆኖ ሰፋ ባለ መልኩ በቅርቡ የኢትዮጵያ ብሔር ብሔረሰቦች ቀን ዲሰምበር 22 ላይ እናከብራለን እና እዛም ላይ ሐሳብ የመለዋወጡ ፕሮግራም ስለምኖር በዚህ አጋጣሚ ዲሰምበር 22 ላይ አልቢ ኩልቱር ሁስ ተገኝቶ በዛ ፕሮግራም ላይ ታዳሚ እንዲሆኑና ያላቸውን ሐሳብ እንዲያቀርቡ እኛም ደግሞ በምን መልኩ ከዲያስፖራው ጋር ተባብረን ለመስራት እንደምንችል ገለጻ እንድናደርግላቸው እድሉን እንድሰጡን እንጠይቃለንና ከስዊድን ባለፈም እንግዲህ ቅድም እንዳልኩኝ ኖርዌይ በተመሳሳይ ለመጀመሪያ ጊዜ በመባል ደረጃ ከተለያየ ፖለቲካልና ሶሻል ባክግራውንድ የመጡ በርካታ ሰዎች በርካታ የዲያስፖራ ማህበረሰብ አባላት አግኝተን በኦስሎ እና በበርገን አወያይተናቸዋል። በተመሳሳይ ባለፈው ሳምንት ፊንላንድ ላይ ተገናኝተን ከተለያዩ ከዚህ በፊት ኢቨን ራሳቸው አንተዋወቅም ነበር በዚህ መልኩ እስክሉ ድረስ የተለያዩ ከጽንፍና ጽንፍ የቆሙትን ሁሉንም አንድ ላይ አምጥተን እያነጋገርን ነው የሚገኘው እና ትሬንዱን ስናየው የተሻለ ነው። ኦፍ ኮርስ ኤምባሲው የሰው ልጥረት አለበት፣ ውስንነቶች አሉ። በሚፈለገው ደረጃ ባይሆንም የተሻለ ፕላትፎርም የተሻለ ግንኙነት እየተፈጠረ ነው ብለን ነው የምናምነው እና ወደፊት እንግዲህ ይህንን ከኮሚኒቲው ጋር ሆነን ብቻችን ሆነን የምንሰራው ነገር አይደለም። ከኮሚኒቲዎች ጋር ሆነን አጠናክረን ለመቀጠል ነው ያለን እቅድ።
አቶ ለሜሳ ካነሱት አይቀር አንዳንድ ለእኔም አሁን ያሉት ነገር ትክክል ነው፣ ግን አንዳንድ ለእኔም ግራ የገቡኝ ነገሮች አሉ። ኤምባሲው ከነዚህ ኮሚኒቲዎች ጋር በየሳምንቱ እየተገናኘ መወያየት ጀምሮ ነበር። እንደውም ኖቬምበር መጨረሻ ላይ አንድ ትልቅ ኢትዮጵያኖችን የሚያሰባስብ በጠቅላላ በስዊድን የሚገኙ ኢትዮጵያኖችን የሚያሰባስብ ግንቡን ማፍረስ ድልድይ መገንባት በሚል እንትን ለማዘጋጀት ታስቦ በየሳምንቱ ስብሰባ ይካሄድ ነበር። ግን ከተወሰነ ጊዜ በኋላ ስብሰባም አይጠራም፣ ምንም ነገር የለም። ኖቬምበርም አለቀ። እንዳውም አሁን የብሔር ብሔረሰቦች ለ22 ዲሴምበር ተብሏል የሚል በእንትን ደረሰን። ግን ያንን ባለፉት ስብሰባዎች ሁሉን ነገር ወደፊት ኢትዮጵያኖችን በሚመለከት በጋራ ነው የምንሰራው፣ በጋራ ነው የምንወጥነው፣ በጋራ ነው የምንሰራው ተብሎ ነበረ። አሁን ግን የደረሰን መልእክት ብቻ ነው እንድትገኙ ዝግጅት አለ ነው ለማለት የፈለኩት ገብቶታል ነገሩ የተጀመረው ነገር የመነመነ መጥቶ አሁን ራሳችሁ ያንን የ 22ቱን በግል አዘጋጅታችሁ ሰውን ጥሪ ነው ኮሚኒቲዎቹም ኑ ተገኙ ነው እንጂ አብረን እንሰራለን እንዳለፈው የተለያዩ ኮሚቴዎች የተቋቋሙት ኮሚቴዎች አክቲቭሊ እንዲሰሩ ፕሮግራሙን እንዲካፈሉበት አልተደረገም ይሄ ምንድነው ምክንያቱ
መልካም የመጀመሪያው ነጥብ ላይ ኦፍ ኮርስ አንተንም እንደምታስታውሰው በየሳምንቱ ተገናኝተን እየተነጋገርን ነበር ያንን ሰፋ ያለ መድረክ ማዘጋጀት የምንችልበት አዳራሽ እስከማፈላለግ ደረጃም ደርሰን ነበር ግን በመሃል ሁላችንም እንደምናውቀው ጠቅላይ ሚኒስትሩ ወደ አውሮፓ በመምጣት አውሮፓ ከመገኘው የዲያስፖራ አባላት ጋር መገናኘት ስለመፈልጉ በዛ ፕሮግራም ላይ ትኩረት ተሰጥቶ እንደሰራ ነው የተናገርነውና በዛ መሰረት እንግዲህ ከኮሚኒቲዎችም ጋር ሆነን መጀመሪያ በጋራ ያስነውን እቅድ ለጊዜው ትተን ወደዚህኛው ነው የዞርነው እንዴት ከስካንዲኔቪያን ሀገራት ከኖርዲክ ሀገራት ሰፋ ያለ ኮሚኒቲ ሰፋ ያለ ዲያስፖራ አባል በዛ መድረክ ላይ በፍራንክፈርት ተገኝቶ እንዴት መታደም እንደምችል መቀስቀስ ላይ ነው ትኩረት ያደረግነውና ያ ነው ትንሽ እኛ ቀደም ብለን የጀመርነው ስራ ያጓተተብን ወደዛ ማዞር ስለአለብን ያለንን ኃይል ወደ ፍራንክፈርቱ ኮንፈረንስ ማዞር ስለነበረብን ነው ያደረግነው በመሃል ደግሞ አሁንም የቤር ቤተሰቦች ጋር እንግዲህ በአገር አቀፍ ደረጃ እንደምታውቀው ህዳር 29 ነው በየአመቱ የሚከበረው እንደውም በአገር አቀፍ ደረጃ ትላንት በአዲስ አበባ ተከብሯል ስለዚህ ይሄንንም ደግሞ በየአመቱ የምናከብረው ነው ኦፍ ኮርስ እንደ ናሽናል ሆሊዴይ አይነትም ስለሆነ በኤምባሲ ደረጃ መከበር አለበት የፕሮግራሞች መደራረብ መጣ ማለት ነው መጀመሪያ የፍራንክፈርቱ ሆነ አሁንም ደግሞ የቤር ቤተሰቦቹ ቀን መከበር አለበትና አሁንም ደግሞ ወደዛ ዞር ኦፍ ኮርስ ይሄም የቤር ቤተሰቦች ቀን ጥሩ አጋጣሚ ነው ሰፋ ያለ ዲያስፖራ ኮሚኒቲ አሰባስቦ ሐሳብ ለማቀያየር ጥሩ አጋጣሚ ስለሚፈጥር ይሄም ኮምፕሊመንት ነው ኦፍ ኮርስ በጋራ የምናዘጋጀው ሰፊው መድረክ ስቲል እንዳለ ቢሆንም ይሄኛው ጥሩ አጋጣሚ ነው ዲያስፖራውና ኤምባሲው መካከል ያለውን ግንባር ፍርሶ ድልድዩን ለመገንባት
ኦኬ
አብሮ ከመዘጋጀት አንጻር ግን ይሄንን የብሄር ብሄረሰቦች ቀን ኦፍ ኮርስ ጠርተን ነበር ኮሚቴ ለፍራንክፈርት ላይ ለተደረገው ኮንፈረንስ አስተባባሪ ኮሚቴ ነበርን በስዊድን ደረጃ ያንን ኮሚቴ ለመስጋና ብለን ጠርተን ነበር የመስጋና ፕሮግራም አዘጋጅተን ነበር በዛ ላይ እንግዲህ ከመስጋና ፕሮግራሙ ባለፈ ሌላ አጀንዳ ይዘን ነበር ይሄ የብሄር ብሄረሰቦቹን እንዴት ማክበር እንደምንችል በዛ ላይ ተነጋግረን ነበር በዛ መልኩ ነው እንግዲህ እዛ ላይ በተነጋገርነው መሰረት ኤምባሲው የሚሰራቸው ነገሮች አሉ አሁንም በቀጣይ ሳምንት አንድ መድረክ ኖረናል ከዚህ ኮሚቴ ጋር እንነጋገርበታለን በዚህ ጉዳይ ላይ በኤምባሲው በኩል የሚደረጉ ዝግጅቶች ኦፍ ኮርስ ኦልሞስት እየተጠናቀቁ ነው አዳራሽ ተይዟል ሰዓት ፊክስ ተደርጓል ከ14 እስከ 21 ነው ሌሎች ዝግጅቶችም አሉ ማለት ነውና ያና ክልክ ኮሚኒቲው ጋር ተነጥለን አይደለም እያዘጋጀን ያለ ነው ኦፍ ኮርስ ፕሮግራሙ አጠር ተደርጎ በጣፈጠ መልኩ እንዲያልቅ ነው የታሰበው የመነሻ ጽሑፍ የውይይት መነሻ ጽሑፍ ይቀርባል እዛ ላይ አስተያየቶች ይሰጣሉ እዛ በኋላ እንግዲህ የነገር ሰርቭ እናደርጋለን ሙዚቃ ይኖራል በዛ መልኩ ነው ለማድረግ ያሰብነውና ያናከል ሰፋ ያለ አይደለም ግን በዋናነት ውይይት የውይይት ፕሮግራም ስላለ በዛ ውይይት ላይ ሰው መጥቶ ቢሳተፍ ሐሳቡን መግለጽ የሚችልበት እድል ያገኛልና ከኮሚኒቲዎች ጋርም በቀጣይ ተባብረን የምንሰራ መሆኑን ለማግለጽ ፈልጋለሁ
አቶ ለሜሳ ባጭሩ ያ የተጀመረው ስብሰባ በየሳምንቱ ቅዳሜ የተደረገው ይቀጥላል ማለት ነው እነዚህ ሁለት ጉዳዮች ብቻ ናቸው የፍራንክፈርቱና የዚህ እንደገና ደግሞ የብሄር ብሄረሰቦቹ ብቻ ስለመጡ ነው ነገሩ የተቋረጠው እንጂ ይቀጥላል ነው የሚሉኝ ባጭሩ
ኦፍ ኮርስ ያኛው ይቀጥላል ያው በዋናነት ያንን እንደውም እንደ ሾርት ተርም ነው የወሰነው እንደ ሾርት ተርም እቅድ ነው የወሰነው የጋራ ፕሮግራም አንድ መድረክ የዳስፖራ መድረክ ትልቅ የዳስፖራ መድረክ አዘጋጅተን ከሀገር ቤትም ባለስልጣናትን ጋብዘን እንገናኙ ለማድረግ ያልነው የአጭር ጊዜ ፕሮግራም ነበር። ያ በዋናነት የረዥም ጊዜ ፕሮግራማችን ነበረው። ያልታወቃል ኮሚኒቲዎች ተነጣጥሎ ነው ያሉት ስዊድን ውስጥ ያሉት እንደየትኛውም ሀገር እንዳሉት የኢትዮጵያ ኮሚኒቲዎችና እነዚህን በተለያየ በብሔር የተደራጀ አለ፣ ህብረ ብሔራዊ ሆኖ የተደራጀ አለ፣ በሙያ የተደራጀ አለ፣ የተለያዩ በሃይማኖት የተደራጁ አሉ እና እነዚህን አደረጃጀቶች ሁሉንም አንድ ላይ ሊያቀፍ የሚችል ኦቨርአርኪንግ የሆነ ፕላትፎርም መፍጠር ነው ዋናው። ኤምባሲውን ከእያንዳንዱ ኮሚኒቲዎች ጋር ቁጭ ብሎ መነጋገር መስራት ትንሽ ስራውን ሊያዳክም ስለሚችል አንድ የጋራ የሆነ ሁሉም የሚሳተፍበት የጋራ ማህበር ኦር ፕላትፎርም አይነት ነገር ነበረው። እሱን መፍጠር ነው ዋናው አላማው የነበረውና እሱ በምንም ተአምር ሊቆም አይችልም። በቀጣይነት ከኮሚኒቲዎች ጋር ከሁሉም እዚህ አካባቢ ካሉ የኢትዮጵያ ደረጃጀቶች የሃይማኖት ሊሆን ይችላል የሙያ ሊሆን ይችላል የብሔር ብሔራዊ ሁሉንም አንድ ላይ ሊያቀፍ የሚችል እሱን ማቋቋሙን እቅዳችን በዋናነት ይዘነዋል፣ እንቀጥልበታል።
በጣም ጥሩ። አጣጭር ጥያቄዎች ላቅርቦለትና እንሰነባበታለን። ቅድም ሲያነሱ በእኩልነት ደረጃ ማንኛውንም የኢትዮጵያ የሚዲያ ተቋም እንረዳለን ያንዱን ሳና ገል አንዱን ሳና ቀር ብለዋል። ባለፈው የነበረው እንኳን እነት ለመናገር ኦፍ ኮርስ ሰው ያውቁት ይሆናል አዲስ ኖት ሰላም የሚሉትን ቴሌቪዥን በተመለከተ የመንግስት ቃል አቀባይ ነበር ማለት ይቻላል። የተለያዩ ፕሮግራሞችን ማየት ይቻላል። ለነዛ ነበር እርዳታ የሚያደርገው የቢፊቱ ኤምባሲ። አሁንም በዛው ነው የሚቀጥለው? እንዲህ አይነት ፕሮግራም የሚሰሩትን ብቻ ነው የምታቀርቡት ወይስ ለኢትዮጵያዊ የኢትዮጵያዊ በኢትዮጵያዊ የተዘጋጁ ዝግጅቶችን የሚያቀርቡ ድርጅቶችንም በአቅማችሁ ምን ያህል አቅም እንዳላችሁ አላውቅም ትረዳላችሁ? ያስ የሰላም ቴሌቪዥን የሚባለው የዱሮውን ስራውን የቲፒኤልኤፍ ስራውን ቢሰራ አሁንም ትረዱታላችሁ?
እንደተባለው እርዳታው ያው ይታወቃል ምን አይነት እንደሆነ። በህግ የተወሰነ አንድ ኤምባሲ ለምን አይነት ተቋማት ምን አይነት እርዳታ ያደርጋል የሚለው ነገር ይታወቃልና የትኛውም አይነት የኢትዮጵያ ተቋም የሬዲዮ ጣቢያዎች የቴሌቪዥን ጣቢያዎች ቢሆኑ ምን አይነት ድጋፍ ነው ማድረግ የሚችለው? ኦፍ ኮርስ ያው ተቋማቱም እንደዚህ አይነት ነገር ድጋፍ አድርጉልን ብሎ ሊያቀርቡ ይችላሉ። ያንን እንግዲህ በራሱ ብቻ ሳይሆን የበጀት ኢምፕሊኬሽን ስላለው በዋና መስሪያ ቤት ደረጃ ታይቶ አፕሩቭ ተደርጎ ነው ድጋፍ የሚደረገውና ለማንም በዚህ መልኩ ነው ድጋፍ የሚደረገው። ኦፍ ኮርስ እንደዚህ አይነት ድጋፎች ሲደረጉ ምን አይነት ማህበራዊ ውጤት ኖራቸዋል? አፕሩቭ ሲደረግ ለምሳሌ በወደማና መስሪያ ቤት ሲሄድ ሄዶ አፕሩቭ ሲደረግ አላማቸው ይታያል። ተቋማቱ ምን ያክል አስተዋጽኦ ሊያደርጉ ይችላሉ፣ ምን ያክል ማህበረሰቡ ሊጠቅሙ ይችላሉ የሚሉት ነገሮች ታይቶ በዛ መሰረት ውሳኔ ይሰጥበታል ለመደገፍ። ስለዚህ ቀደም እንዳልኩኝ የትኛውም አይነት ሚዲያ ቢሆን ለሀገር እስከተቀመ ድረስ ለማህበረሰቡ ለዳያስፖራ ማህበረሰቡ እስከተቀመ ድረስ ሁሉንም ኤምባሲው ማድረግ የሚችለውን ድጋፍ በተለያዩ አይነት ሊሆን ይችላል ድጋፉና ህጉ በሚፈቅደው መሰረት አፕሩቭ አስደርገው ለሁሉም ድጋፍ ማድረግ የሚችል ይመስለኛል።
በጣም ቆንጆ። በመጨረሻ አጭር የስ ወይም ኖ፣ ያለፈው የኤምባሲውን አሰራር የኤምባሲውን አላማ ፍላጎት እዚህ ያለው ኢትዮጵያዊ በሙሉ ያውቀዋል። አሁን ኢትዮጵያ ውስጥ ለውጥ መጥቷል፣ ኤምባሲውም ተለውጧል ብለን ነው በፖሊሲ ደረጃ የምናምነው። ኢትዮጵያዊው በሞላ በስካንዲኔቪያ የሚኖረው በስዊድን ማለትም ጭምር ነው የኔ ኤምባሲ ነው ብሎ ልቡን ሞልቶ መናገር ይችላል?
ኤግዛክትሊ ይችላል።
አቶ ለሜሳ እጅግ በጣም አመሰግናለሁ። በመጨረሻ አጭር 2 ደቂቃ ሰጥቶታለሁ ለሚያስተላልፉት መልእክት ካለዎት።
በመጀመሪያ እድሉ ስለተሰጠኝ ለኢትዮጵያ ድምጽ ሬዲዮ ከፍተኛ ምስጋና የማቀርብ ፈልጋለሁ። ከዛ ባለፈ እንግዲህ ቅድም ያልኩኝ ዲሰምበር 22 ላይ ከ14 ሰዓት እስከ 1 ሰዓት ኢትዮጵያ ብሔር ብሔረሰቦች ቀን አዘጋጅተናል። ሁሉም ኢትዮጵያውያን መጣችሁ በፕሮግራሙ ላይ እንድትታደሙ በአገር ባህል ልብስ ተውባችሁ እንድትመጡ ጥሪያችንን እናስተላልፋለን። በቀጣይም እንግዲህ በፌስቡክ አድሬሳችን እና በዌብሳይታችን ላይ አዳዲስ መረጃዎችን እንለቃለን። ይሄንን የተገናኙ ከዚህ ጋር በተገናኘ ስለዚህ እንድትከታተሉን እና በዛ ፕሮግራም ላይ እንድትሳተፉ ጥሪዬን አቀርባለሁ። አመሰግናለሁ።
ጤና ይስጥልኝ።
ዲሴምበር 16 ከ13 ሰዓት ጀምሮ ኮሜዲያን መስከረም በቀለና ድምጻይ ማህሌት ደምረ ባህሉንዳ ፎልጌቱስ እርሶን ሲያዝናኑት ይውላሉ። በዝግጅታችን ከመዝናናቱ ባሻገር ኢሳት ያለበትን ወቅታዊ ሁኔታ ኢሳት አስተዳደር ቺፍ ኦፕሬቲንግ ኦፊሰሩ ግሩሚልማ ባንድነት በመታደም ምላሽ ይሰጣል። ሌሎች ከርሶ ጋር የሚያጫውቱን የተለያዩ መዝናኛዎችም የርሶን መምጣት ይጣብቃሉ። የምግባጋ 250 ክራውን በተጨማሪም ኢሳትን ማጠናከር ከፈለጉ ባለ 500 እና 1000 ትኬቶችም አሉን። እሁድ ዲሴምበር 16 ቀጠሮት ከኛ ጋር ሃሉንዳ ፎልጌቱስ ነው። መረጃ ካስፈለጉት በ072 84 33393 ይደውሉ። ኢሳት
እንግዲህ አድማጮቻችን ፕሮግራማችን ሊጠናቀቀ 1.5 ደቂቃዎች አልቀሩታል። ከዚያ በፊት ግን እስቲ የሚቀጥለው ሳምንት እሁድ መሆኑ ነው።
እሁድ
የሁላችንም የሆነው የኢሳት በዓል አለ። በዛ ላይ እንግዲህ ሁሉም ኢትዮጵያዊ እንዲገኝ የኢትዮጵያ ድምጽ ሬዲዮ በአክብሮት ይጠይቃል። ምንድን ነበር ከኦፕሬቲንግ ቺፍ ኦፕሬቲንግ ኦፊሰሩ
ያ ተግሩሚልማ?
አዎ እኔ እሱን ማቀው የዛሬ ስንት አመት መሰለ የተዋወቅ ነው ነፍሳቸውን ይማርና የድሮው ተክላያችን ተክላይ የቲፒኤልኤፍ መሪ አቶ መለስ ዜናዊ ለስብሰባ መጥተው ለንደን ከአውሮፓ በተከላላ ሰላማዊ ሰልፍ የተቃውሞ ሰላማዊ ሰልፍ ልናደርግ ሄደን ነበር። ቆይቷል አራስተውን እናምጥነው ዛን የተዋወቅ ነው። በጣም አክቲቭ ልጅ ነው ማቀው ከዚያን ጊዜ ጀምሮ ነው። ከዛ በኋላ አንዳንድ ግንኙነት ነበረን በስልክ በኢሜይል ወዘተ እና ኢንተረስቲንግ ነው። ከዛ በኋላ ፊዚካሊ ተገናኝተን አናውቅም በኢሜይል ምናምን በእንትን በስልክ ማውራት በስተቀር እና እሱን ማግኘቱ አንድ ለኔ እንትን ነው። ሌላው ኮሚኩ ምንድነው ያለው
መስከረም በቀለ
አለ የሱን ማስተውሰው አንድ እዚህ ሀገር መጥቶ የሚያስቀኝ ስቲል ሳስበው ስቃለሁ። ሰውየው የቪዛ የመኖሪያ ፈቃድ የሚፈልግ ነው እና አንዷን አሮጊት ይቀርበልኝ አንዷን አሮጊት ፈረንጅ አግብቶ ልትፈርምለት አብሮ ከተማ ይሄዳል እና ሲሄድ አበሹ ኢትዮጵያኖች መንገድ ላይ ቆመው አይቷል። እሷን በጣም አሮጊት ስለሆነች ከፊት ከፊት ይሄዳል እሱ ኦኬ እና ኢትዮጵያኖቹ ቆመዋል እንዳያዩት ከሷ ጋር መሆኑን እንዳያዩት ብሎ ነው። እሷ ከኋላ ስትከተል ያደናቀፋትና ትወድቃለች። አላ ኢትዮጵያኖቹ እሱን ጠለ ወንድም ወንድም ይሉትና ዞር ሲል ፓስፖርት ወደቀ አሉት ብሎ ያለው እዚህ እንት ላይ መጣ።
ብዙ እንትኖች አሉ በያስባሉ ብዙ ጨዋታዎች ብዙ ቁም ነገሮችም ይኖራሉ። በተለይ የኢሳት ሺፍ ኦፕሬቲንግ ኦፊሰር አቶ ግሩሚል ማመኑራቸው በተለይ የሚሰጠው ትልቅ መረጃ አለ። አቶ ግሩም አንተም ረዘም ብለ ረጅም ጊዜ ዕውቀት ነው ያለህና በተለይ ኢሳት ዛሬ ያለበት ቁመና ኖሮ ኮሃላ ሆኖ ከጋዜጠኞቹ በስተጀርባ ያለውን ትልቅ ጫና ሲሸከሙና ቀና ሲያረጉ ትልቅ ጠንካራ ስራዎች ምናልባት እንደ አቶ ግሩማ አይነት ሰዎች ባይኖሩ ኢሳት በኢሳትነቱ ይቀጥላሉ የሚለው ጥያቄ ራሱ እነት ጥያቄ ምልክት ውስጥ ይወድቅ ነበርና አንተ እንዳልከው በጣም ታታሪ የማይደክመው ጠንካራ ልጅ ነው። በተለይ እሱም ማግኘትና ከሱ ጋር ስለ ኢሳት የሄደበትንም ሂደት ስለወደፊት አቅጣጫው ማወያየቱ በተለይ ኢሳት የኔ ነው ብሎ የሚያስቡ ኢትዮጵያኖች መሰረታዊ ነገር ነው። ከቀልዱ በተጨማሪ ያው መስከረምን መታቀው ነው ሰንበትን እሁድን ደግሞ ምን ይለናል ዘና ፈታ እየሳቀን ደግሞ ምን ወደውንን ኢሳት መደገፍ እንችል ነው። እኔ በቀጣይነት ምናልባት በዚህ ዝግጅትም ላይ ይነሳል ብዬ ማስበው ብዙሃኑ ኢትዮጵያኖች አሁን ያለው ሂደት የለውጥ ጀማሪ ሰጣቸው ተስፋ ምናልባት እንደ ኢሳት ያሉ ተቋማቶች ስራቸውን ጨርሰዋል ብለው እንዲያስቡ የሆነበት ሁኔታዎች ሊፈጠሩ ይችላሉና ያ ገና ኢትዮጵያችን አስተማማኝ የለውጥ ሂደት ውስጥ ልትኖር የምትችለው እንደ ኢሳት አይነት ጠንካራ ተቋማቶች እግራቸውን ቆንጥቶ መያዝ ሲችልና መንቀሳቀስ ሲችሉ የመንግስትንም ስራ በጎን መሆን መጥፎ በግልጽ ለህዝብ ግልጽ ያረጉ መረጃ ያለ ገደብ ያገኘ ማህበረሰብ የሚሄድበት ስራ እንዲፈጠር ማድረግ ነውና ኢሳትም እንዲቆም ለውጡም በጠንካራ ማማ ላይ እንዲመሰረት አሁንም ኢሳትን በንቃት መደገፍ ማገዝ ያሉ ሁኔታዎችን መወያየት ያስፈልጋል።
በነገራችን ላይ እኮ ዶክተር አብይም ተናግረዋል ኢሳትን መርዳት አለብን። ሌሎቹ እንደ ኢትዮጵያ ቴሌቪዥን እና ኢትዮጵያ ዜና እንዲሁም ደግሞ የተከሰቱታል ምንድነው የፋና ነው ፋናን የመሰሉት እንትን አላቸው ቋሚ እንትን አላቸው ኢሳት በእኛ ድጋፍ ካላገኘ ሳይወድ በግዱ ሀብታሞች ኪስ ውስጥ ይገባል ነው ያሉት። እዛ ከገባ ደግሞ እነዛ ገንዘብ ሀብታሞቹ በቁጥጥር ስር ያደርጉታል ማለት ነው። በነገራችን ላይ የኢሳት ተልእኮ ገና ተጀመረ። ምክንያቱም አንድ ሀገር ውስጥ ህዝብ ከተለያየ አንግል ኢንፎርሜሽን ካላገኘ ካንድ አቅጣጫ ብቻ ጥሩ ነው ብለን የምናምነውም ነገር ሊጎዳን ይችላል። ከተለያየ አቅጣጫ ነገሮችን የሚያስረዳን ኃይል ያስፈልጋል። ለዚህ ደግሞ ኢሳት ትልቅ ኃላፊነት አለበትና መቀጠል አለበት ባይነን ኢትዮጵያኖች በሚቀጥለው ሳምንት የኢሳት ዝግጅት ላይ እሁድ ነው እንድትገኙ የኢትዮጵያ ድምጽ ሬዲዮ በታላቅ ትህትና ይጠይቃችኋል።
እንግዲህ ዛም እንገናኛለን ዛም ደግሞ ፕሮግራማችን እንቀጥላለን ማለት ነው። አድማጮቻችን እንግዲህ የዛሬው ፕሮግራማችን እንዲያ ያለ ሰዓቱን ደርሶ ሰዓት ገድቦልን ለያያችሁ ግድ ብሎናል። በሚቀጥለው ሳምንት እንግዲህ ጧት ላይ ከኛ ጋር ከሰዓት ከኢሳት ጋር ዝግጅታችሁና ፕሮግራማችሁ እንደሚሆን በመተማመን የሳምንት ሰው ይበለን። እስከ ሳምንት ሰላም ቸር ያቆየን መልካም ሳምንት።